David Carramacho. የእግዚአብሔር ስም ይባረክ። አሜን። ክብር ለእግዚአብሔር ይሁን። አሜን። ትላንትና ሳስተምር በነበረው ትምህርት ላይ በመመስረት ጀምሬው ሙሉ በሙሉ ያጠናቀቁትን አሳግዬ አብረን እንማራለን። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ብሩክ ይሁን። ትላንትና መሰረታዊ ሀሳብ አድርገን የወሰድነው በክርስቶስ ሙሉ ሰውን ፍጹም የሆነ ሰውን ስለማቅረብ ሐዋርያው ጳውሎስ በቆላሲስ ምዕራፍ 1 ላይ ከቁጥር 28 እስከ 29 የተናገረውን መሰረት በማድረግ ነበር። ያንን ክፍል እንደገና አነበዋለሁ። እኛም በክርስቶስ ፍጹም የሚሆን ሰው ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ ይላል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አቤቱ በአንተ ኃይልና ስልጣን ስር እንድንሆን ይህ ጊዜ ደግሞ አንተ የምትቆጣጠረው እንዲሆን መልካሙ መንፈስ ወደ እውነት ሁሉ እንዲመራን እግዚአብሔር ሆይ የሁላችን አይኖች ወደ አንተ ናቸው። እጆችን በምህረት በዚህ ስፍራ ዘርጋ። በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር ስም ብሩክ ይሁን። ሐዋርያው ጳውሎስ በዚህ ቦታ ላይ የሚናገረውን ነገር ምናልባት ትናንትና ላልነበራችሁ ሀሳቡንም ለማያያዝ እንዲረዳ ጳውሎስ ለእነዚህ ለቆላሲስ ሰዎች በጻፈው መልእክት ውስጥ እኛም በማለት ራሱንና በርካታ የሆኑ አማኞች አገልጋዮችን፣ ሌሎችን ሐዋርያቶችን፣ የጌታን ቃል የሚያስተምሩትን ሁሉ ሰብስቦ ይናገራል። እኛም ይላል። በሌላ አባባል በዚያን ዘመን የነበሩ አገልጋዮች ሁሉ የሚያገለግሉትን ነገር የሚጠቀልል የአገልግሎታቸውን ማዕከላዊ ሀሳብ ነው የሚናገረው። እና በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ይላል። በክርስቶስ የሚለው ሀሳብ በጣም መሰረታዊ ቃል ነው። በመጽሐፍ ቅዱስ ውስጥ የትም ቦታ ስታገኙት በቀላሉ እንዳታዩት በጌታ ጸጋ መክራችኋለሁ። ለምን? እግዚአብሔር ማንኛውንም ነገር የሚያደርገው በክርስቶስ የሚሆንበት ጉዳይ ከኃጢአት ጋር በተያያዘ መልክ ብቻ ሳይሆን በአጠቃላይ የሰው ልጆችን ችግር በማስወገድ ብቻ ሳይሆን እግዚአብሔር ሰማይና ምድርንም የፈጠረው እግዚአብሔር ሰዎች ልጆችን የሚያድንበት ወደፊትም ድነን የምንኖርበትም የእግዚአብሔርን መንግስት ስናስብ ሁሉም ነገር በክርስቶስ ነው የሚካሄደው። እግዚአብሔር የተመሰገነ ነው። በክርስቶስ የሚለው ነገር ሁሉን ጠቅላይ ነው። ከስህተት ነገርም ለመዳን የጨለማ ስራ፣ መናፍስታዊ አሰራር፣ የእግዚአብሔርን ነገር ካውንተርፌት ከሆኑ ነገሮች ለመዳን በክርስቶስ የሚለውን ሚስጥር መረዳት እጅግ በጣም ጠቃሚ ነው። እነዚህ የቆላሲስ ሰዎች ሐዋርያው ጳውሎስ የጻፈላቸው ይህንን የክርስቶስን ማዕከላዊነት በማተኮር ነው የሚያስተምራቸው። እነሱ በሚኖሩበት አካባቢ የኖስቲክ መናፍቃኖች ነበሩ። የኖስቲክ መናፍቃን ሰው የሚድንበት ልዩ የሆነ በእውቀት የሚደረስ ሚስጥር አለ ብለው ያምናሉ። ሌሎች ደግሞ ሰዎች ነበሩ፣ አይሁዳውያኖች፣ የመላእክትን አምልኮ ደግሞም የአይሁዳውያኖች ሚስጥራዊ የአዳዳን ዘዴዎችን የሚያስተምሩም ነበሩ። የቆላሲስን ታሪክ ብትመለከቱ የቆላሲስ ክርስቲያኖች የነበሩበት አካባቢ የነቢያት ጉባኤም ነበረ። እነዚህ ነቢያቶች ከእግዚአብሔር መገለጥን ሚስጥራትን ለሰዎች ከመለኮት እናመጣለን እያሉ የሚያምኑ ናቸው። ሐዋርያው ጳውሎስ እነዚህ የቆላሲስ ክርስቲያኖች ችግር ኖሯቸው አይደለም የጻፈው፣ ነገር ግን ጥሩ ክርስትና እንዳላቸው ብዙ ስለ እነሱ እያመሰገነ የተደነቀ በእግዚአብሔር ሰው በኤጳፍራ አማካኝነት የተማሩ ትምህርት መልካም የሆነ ነገር እንደሆነ እየተረዳ ነው የሚናገረው። በዚህ በምዕራፍ 1 ቁጥር 8 ላይ ብትመለከቱ ደግሞ በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን ይላል። እነዚህ የቆላሲስ ሰዎች ጥሩ ነገር በሕይወታቸው የሚታይባቸው ናቸው። ጉድለት ያለው ነገር በሕይወታቸው አይታይም። ምዕራፍ 2 ቁጥር 5 ላይ ብትመለከቱ በስጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ፣ ስራአታችሁንም በክርስቶስም ያለውን የእምነታችሁን ጽናት ይያዩ ደስ ይለኛል ይያለ የሚደሰትባቸው ሰዎች ናቸው። ነገር ግን ይሄን ጽሑፍ ግን ሲጽፍ ሐዋርያው ጳውሎስ ብዙ የሚጸልይላቸው ነገር አለ። የሚያመሰግንበት ነገር ስለነሱ ቢኖር ስለነሱ ደግሞ የሚማልደው ምልጃም አለ። እና በዚህ በመራፍ ሁለት ላይ ብትመለከቱት ቁቁጥ ያሉ ጀምሮ ስለላንተ በሎዶቅያ ስላሉት ፊቴን በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለው ልባቸው ይጸናና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ ጋደላለሁ። የተሰወረ የጥበብና የውቀት መዝገብ ሁሉ በርሱ ነውና ማንንም በሚያባብል ቃል እንዳስታችሁ ይህንላለሁ ይላል። ስለዚህ እነዚህ የቆላሲስ ሰዎች እንዳይሳሳቱ ሌሎች ሰዎች አባብለው ከዚህ ከክርስቶስ ሁሉ ነገር በርሱ ከመሆንበት ከክርስቶስ ልባቸው እንዳይወሰድ ለመከላከያ የሆነ ትምህርት ነው የሚሰጣቸው። ምክንያቱም የኢየሱስ ክርስቶስ ውድ ወገኖቼ በዚህ ቦታ ላይ እንኳን ስንመለከት አንደኛ ሰማይና ምድር በውስጡ ያሉትን ሁሉ የፈጠረ ሁሉ ለእርሱ የተፈጠረለት ነው ይላቸዋል። ምዕራፍ 1 ከቁጥር 15 ጀምሮ ስታነቡ እግዚአብሔር የተመሰገነ ይሁን። በሰማይና በምድር ያሉትን ፍጥረታት ሁሉ አጋጥሞ የሚይዝ እሱ እንደሆነ ይናገራል። ይህ ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ ይናገራል። ጌታ ኢየሱስ ክርስቶስ በሁሉ ነገር ፊተኛ እንዲሆን እግዚአብሔር ይፈልጋል። እግዚአብሔር የእሱ ሙላት ሁሉ በልጁ በኩል እንዲሆን እንደሚፈልግም ቁጥር 19 እና 20 ብትመለከቱት ይናገራል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር ይላል። እግዚአብሔር የተመሰገነ ይሁን። ይህ በክርስቶስ እግዚአብሔር ለምንድን ነው ክርስቶስን በሁሉ ነገር መካከለኛ ያደረገው? እኔ በጣም በውስጤ ሸክም ያለብኝ እንደዚህ ያለ ትምህርት ሳስተምር የሚያሳስበኝን ነገር ልንገራችሁ። ብዙ ክርስቲያኖች ጌታ ኢየሱስ ክርስቶስን ከናካቴው አገልጋዮች አንዳንድ ስብከት ብትሰሙ ጌታ ኢየሱስ ክርስቶስ የስብከታቸው ዲዘርት አድርገው ነው የሚያቀርቡት። ማዕከላዊ መልእክት አይደለም ኢየሱስ። ጌታ ኢየሱስ ክርስቶስ ለአዲስ ክርስቲያን የክርስትና መጀመሪያ ነው። ከዛ በኋላ ሲያለው ሌላ ነገር ነው ሰዎች የሚያሰሙት። ዛሬም የተያዘው ነገር ኢየሱስ ክርስቶስ ዓለምም ስጋም የሰቀለበት መስቀሉን ሪቨርስ የሚያደርግ ያንን ቁልቁል የሚዘቀዝቅ የብልጥግና ወንጌል፣ የስኬት ወንጌል፣ እንዲትሆናለ ወንጌል ነው ሰዎች የሚሰብኩት። ነገር ግን የጌታችን ኢየሱስ ክርስቶስ ማንነቱ ማዕከላዊ አይደለም። በጣም በርካታ ለሆኑ ክርስቲያኖች ሐዋርያው ጳውሎስ ቅድም ባነበብኩላችሁ በዚህ ክፍል ላይ እኛም በክርስቶስ ፍጹም የሚሆን ሰው ሁሉ እናቀርብ ዘንድ ይላል። እንግዲህ አስቡ ሐዋርያቶች በሕይወት በነበሩበት ዘመን የሚያገለግሉትን እያንዳንዱን አማኝ እያንዳንዱን ክርስቲያን በክርስቶስ ፍጹም ሰው ሆኖ እንዲቀርብ ነበር የሚያገለግሉት። ይህን አገልግሎት ሲያገለግሉ በምን ሁኔታ እንደሚያገለግሉ ይህንን በክርስቶስ ፍጹም ሰው አድርጎ ሰዎችን ሁሉ የማቅረብን ጉዳይ የሚያከናውንበትን ዘዴም ይነግራል፣ መንገዱንም ይናገራል። ሰውን ሁሉ እየገሰጸ ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው ይላል። ክብር ለእግዚአብሔር ይሁን። እነዚህ ሐዋርያቶች በክርስቶስ አማኞቹን ፍጹም ሰው ሆነው እንዲቀርቡ የሚያደርጉት በሚሰብኩት፣ በሚያስተምሩት፣ በሚሰጡት ተግሳጽ እንደሆነ እንመለከታለን። እግዚአብሔር የተመሰገነ ይሁን። ትናንትና በጣም ትኩረት ሰጥቼ ለመውሰድ የፈለግኩት አማኞች ክርስትናን ከጀመሩ በኋላ በቤተ ክርስቲያን በሚሰጣቸው አገልግሎት ጤናማና ትክክለኛ እድገትን እንዲያድጉ ለማድረግ በስብከት፣ በትምህርት፣ በተግሳጽ የሚመጣላቸውን አገልግሎት ለመቀበል በሕይወታቸው መከናወን ያለበት ነገር እንዳለ ለማሳሰብ ሞክሬያለሁ። በዚያ ትምህርት ውስጥ እንዳየነው አማኞች በስብከት፣ በትምህርት፣ በተግሳጽ የሚመጣላቸውን አገልግሎት ጥሩ በሆነ ሁኔታ መቀበል የሚችሉት እንደዚሁ ሊሆን አይችልም። ማንኛውም ሰው የቀረበለትን ምግብ ሁሉ አይበላም። የታመመ ሰው የእህል አፒታይቱ ይጠፋል አይደለም። ብዙ ሰዎች የሚበሉት ምግብ ምን እንደሆነ ካለማወቅ የተነሳ አልለመድኩትም ብለው ላይበሉ ይችላሉ። አንዳንድ ጥሩ ለሰውነታቸው የሚጠቅማቸው ምግብ ባዝ ሊሆኑ ሰዎች አሉ። መብላት የማይችሉባቸው ብዙ ልክ ያልሆኑ አስተሳሰቦች ይኖራቸዋል። የእግዚአብሔርን ቃል ሰዎች መማራቸው አይደለም። በመጽሐፍ ቅዱስ ውስጥ በጣም ኢምፖርታንት ነገር የምንማረውን ትምህርት በመጀመሪያ ደረጃ ልናድግ በምንችልበት ሁኔታ ምግብ ሆኖ መመገብ አለብን። የእግዚአብሔር ስም የተባረከ። እንደ ምግብ መጽሐፍ ቅዱስን የማይመገብ ሰው የሚያሳድግ ወተት ጠንካራ ምግብ እየሆነ እግዚአብሔርን ቃል የማይመገብ ሰው በመንፈሳዊ ሕይወቱ ፈጽሞ ሊያድግ አይችልም። እነዚህን ሁኔታዎችን ስንመለከት ስንዳስስ ትላንትና ተጭኝ የማሳየት የፈለግኩት ሰዎች የእግዚአብሔርን ምግብ ወደ ክርስትና እንደመጡ ጌታን አምነው እንደተቀበሉ መንፈሳዊ አፒታይታቸውን የሚገድል መንፈሳዊ አፒታይት ገዳይ የሆነ ችግር ይዘው ነው የሚመጡት። ይህንን ሆቴ ከሆኑ ሁኔታ ከውስጣቸው የቀረፈ የሚያወጣ አገልግሎት መሰጠት አለበት። ጴጥሮስ የሰጠውን ምክንያት በማድረግ አብረን ተመልክተናል። በዚያም መሰረት ስንመለከት ጴጥሮስ በመልእክቱ በአንደኛው መልእክቱ ላይ በምዕራፍ ሁለት ላይ እንግዲህ ክፋትን ሁሉ፣ ተንኮልን፣ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት የቃልን ወተት ተመኙ ይላል። እኔ ውስጥ የሚጮውበት የማዝንበትን ነገር ንገራችሁ፣ እናንተ የምታውቁትን ነገር። ዛሬ ሰዎች ትንቢት መስማት ራእይ ማየት እንጂ የሚፈልጉት የእግዚአብሔርን ቃል መመገብ አይፈልጉም። ይሄ ጉድ የጉድጉድ የሆነ ችግር ነው። ጉድ ወገኖች፣ ሰው የእግዚአብሔርን ቃል የመማር ፍላጎት የሌለው ከሆነ ሃይማኖት የቱ ጋር ያለው? እኛ የመጽሐፍ ሰዎች ነን። ባይዘው የማያምኑ ሰዎች ምን እንደሚሉን ታውቃላችሁ? የእኛ የመጽሐፍ እምነት ነው ያለ። መጽሐፍ ቅዱስ ከሌለ ሃይማኖት የለን። ውድ ወገኖች፣ አንድ ጊዜ አንድ ሰው ሁሌ ምሳሌ አደርገዋለሁ። መጽሐፍ ቅዱስ አቅፎ አገኘሁት እና ለመሰክርለት ሞከርኩ። አንድ ክርስቲያን ወንድም ለመጠየቅ ሄጄ እሱ የሚሰራበት ቦታ ይሰራል፣ ክርስቲያን ነው አይደለም እያልኩ ስል ማን መሆኔን አወቀ እና ጥያቄ ልጠይቅህ አለ። የጥንቱ ሃይማኖት የት ነች አለ። እኔም በደንበኛ እንዲማር ፈለጉ፣ አድራሻዋን አላውቅም አልኩት። ስትሪት አድሬስ ያላት ሃይማኖት አለች እንዳልኩት፣ የጥንት ሃይማኖት የለችም አለኝ ኮስተር ብሎ። አለች እሷን እኮ ነው ምን አለ። የት ነች አይደለም ያልከው፣ ስትሪት አድሬስ ካላት አላውቅም ማለት ጨዋነት ነው? ንገረኝ እንጂ አያታለሁ፣ እኔ በጣም እደነቃለሁ ባያት አልኩት። እኔም አቃት እዚህ ቦታ አለች የምትባል ሰዎች እየሄዱ ተመልከቷት የምትባል ሃይማኖት ሰምቼ አይቻለሁ። ካለች ንገረኝ አንተ፣ እኔ እኮ አላውቅም ነው ያልኩት አለ። በሐዋርያ ዘመን የነበረች ሃይማኖት የለችም አለ። አለች እሷን ነው የምልህ አለ። መጽሐፍ ቅዱሱን ከእጁ ወሰድኩ እና ስም አልኩት። ሐዋርያቶች በየቦታው እየሄዱ ሃይማኖት ይሄ ነው፣ ሳጥን ስሩለት፣ ቤት አብጁለት ብለው ለሰዎች የሰጡት ሃይማኖት መጽሐፍ ቅዱስ ውስጥ የለም። እየሄዱ በቃላቸው ስብከት ይሰብካሉ፣ ያስተምራሉ፣ ወንጌል ይናገራሉ። እና ይህንን የሰሙትን የተቀበሉትን ነገር ሰዎች ሲያምኑ ክርስቲያን ይሆናሉ፣ ያሳድጓቸዋል በእግዚአብሔር ቃል። የሚያሳዝነው እነዚህ ሐዋርያቶች ሞተዋል፣ የሉ። ያስተማሩት ትምህርት ግን እዚህ መጽሐፍ ውስጥ አለ። ወንድሜ ተስፋ አረጋለሁ ይህን በዚህ ነገር ከተግባባን በኋላ ሃይማኖት የታለ ብዬ ብል ይህ መጽሐፍ እዛ ጠረጴዛ ቢሆን ያው እዛ ጋ ነው ብትለኝ ሰው ይስቅብሃል። ይህ መጽሐፍ ያለው ሁሉ ሃይማኖት የለውም። ይህን መጽሐፍ ቤት አለ፣ እስላም ቤት አለ፣ ካህዲ ቤት አለ፣ በየሱቁ ይሸጣል። ውያውና ሃይማኖት የሚል ሰው የለም። ሃይማኖቱ መጽሐፉን ቤቱ ረስቶ ቢመጣ የሃይማኖቴን ረስቼ መጣሁ የሚል የለም። ይህን መጽሐፍ ብትልሰው፣ ብትንጠራሰው፣ ብትስመው ሃይማኖት አይሞትም። እነዚህ ሐዋርያቶች የሰበኩት ስብከት ልብ ውስጥ ካለ፣ ካመንከው፣ ከተቀበልከው፣ ውስጥ ካለ ያኔ ሃይማኖት የሚኖረው። እኔ በበኩሌ እዚህ ውስጥ ያለውን አምናለሁ፣ በልቤ ማኖራለሁ። አንተስ አለ። ውድ ወገኖች፣ ሃይማኖት የምትሉት ነገር ውስጣችሁ የተቀበላችሁት የእግዚአብሔር ቃል የሚናገረው እውነት ነው። የእግዚአብሔርን ቃል ሰምተን አስተውለን የምንቆምበት እውነት ነው። ሃይማኖት እውነት ነው። ሃይማኖት ልምምድ አይደለም። ሃይማኖት ስለኛ የሚነገር ትንቢት አይደለም። በዚህ ምድር ላይ የሚሳካልን ኑሮ አይደለም። ነገ እንዲህ ትሆናለህ የምንባለው አይደለም። እንደዚህ ያለ ነገር የሂንዱ ጉሮዎች ይናገራሉ። ኮከብ ቆጣሪዎች ይናገራሉ፣ መዳፍ አንባቢዎች ይናገራሉ፣ ሟርተኞች፣ ሞራ ገላጮች፣ ጠንቋዮች ይናገራሉ። ይሄ ሃይማኖት አለ። እንደዚህ ያለ ነገር በክርስትና ውስጥ የመንፈሳዊ እንቅስቃሴ የእግዚአብሔር መጎብኘት ምልክትም አይደለም። ባይዘው ይሄ ከሆነ ህንዶች ተጎብኝተዋል። ይሄ ከሆነ የእስላም ቃልቻዎች በየሀገራቸው የሚያደርጉትን ብትመለከቱ እኛ በቸርች የምናደርገው ነገር ያደርጋል። ዩቱብ የማያሳየው ነገር የለም፣ ገብታችሁ ተመልከቱ። ሃይማኖት ከእግዚአብሔር እውነት ጋር የሚያዝ ነገር ነው። ክብር ለእግዚአብሔር። ሃይማኖት የምትሉት ነገር ከእግዚአብሔር ቃል ተቀብላችሁ አምናችሁ የቆማችሁበት የምትረዱት እውነት ነው። ሃይማኖት እውነት ከሌላችሁ ሃይማኖት የላችሁ። ጌታ ኢየሱስ ክርስቶስ ተናግሯል፣ ሰዎች ቤታቸውን እንዴት እንደሚሰሩ። በአለት ላይ የሚሰሩ አሉ አይደለም? በአሸዋ ላይ የሚሰሩ አሉ አይደለም? ነፋሱ መጣ ጎረፈ፣ በሰንደይ ስኩል ልጆች እያሉ ሰዎች ይዘምሩታል የመስሙ እና በአለት ላይ የሰሩት ምን አይነቶች ናቸው? ልባም ሰዎች ናቸው። የእግዚአብሔርን ቃል ተረድተው አስተውለው በእግዚአብሔር ቃል ላይ የቆሙ ሰዎች ናቸው ሃይማኖት ያላቸው። መዝሙር ማወቅ ሃይማኖት አይደለም። መዝሙር መዘመር ሃይማኖት አይደለም። መዝሙር የሚዘምር ሰው አመለከ የሚባለው ያመነው እውነት ሲያዘምረው ነው። ያመነው እውነት ካላዘመረው መዝሙሩ በሙዚቃ የነዘረው ሁሉ ዘመረ አመለከ ይባላል። መዝሙር እስላሞች ይሰሙ ነበር። እኔ ጥቁር አንበሳ ድሮ ስሰራ በነበርኩበት ጊዜ እስቲ የደረጀን መዝሙር አምጣልን ይሉኛል። መዝሙሩ ሪትሙ፣ መሳሪያው፣ ሙዚቃው የሚያንቀሳቀሳቸው ሰዎች አሉ። አንድ ጊዜ ከአንድ ወንድም ጋር አንድ ሙዚቃ ለመሆኑ ትሰማዋለህ? ይህን ድምፅ አልኩት። ኧረ አልሰማውም አለ። ምኑ ነው የሚያስደስተው አልኩት። ሙዚቃው ነው አለ። ድምፁን አይሰሙትም። በቤተ ክርስቲያን አምልኮ ሙዚቃ አይደለም። ሰዎች ከውስጣቸው ከሰሙት እውነት የተነሳ በውስጣቸው የሚፈልቅ የአድናቆት ምላሽ ነው አምልኮ። ክብር ለእግዚአብሔር ይሁን፣ የእግዚአብሔር ስም የተባረከ ይሁን። ስለዚህ ሰዎች የእግዚአብሔርን ቃል ችላ የሚሉበት ዘመን ውስጥ ነው ያለ ነው። እኔ እዚህ ሀገር በነበርኩበት ጊዜ በአንድ ወቅት አንድ መጥፎ ትሬንድ የተበጀ ነበር። እሱ የዛ ውጤት ነው አሁን በብዛት የምናየው ችግር በሙሉ። በየክፍለ ሀገሩ ኮንፈረንስ ስንጠራ ስንሄድ አንድ አስተማሪ፣ አንድ ሰባኪ፣ አንድ በጸጋ የሚያገለግል ይሉ ነበር። ሰባኪው በጸጋ አይደለም፣ አስተማሪው በጸጋ አይደለም፣ በጸጋ የሚያገለግል። እኔ በጸጋ የሚያገለግሉ የተጋበዙ አገልጋዮች ጋር በየቦታው ተጋብዤ በየአመቱ ሁለቴ ሶስቴ ሄድ ነበር። ብዙ ነገር ጽፈው ነበር የሚሰጡትን መገለጥ። ምንም ለቤተ ክርስቲያን ታሪክ የማይሰሩ መገለጦች። አንዳንዱ ምንድን ነው እብድ ነው የሚናገረው፣ ኖርማል ሰው ነው የሚያሰኝ። ይሄ ነገር ለሰው ታሪክ የሚሰራው የቱ ጋር ነው የምትሉት ነገር ይነገራል። ውድ ወገኖች፣ ሃይማኖት ልቦና ያስገዛል። ብዙ ነገሮቻችን ተበላሽተዋል። ይህንን በጣም ማወቅ አለባችሁ። ስለዚህ ጴጥሮስ በዚህ ቦታ ላይ ምን ይላል? ለመዳን የምታድጉት የቃል ወተት ስትመኙ ነው ይላል። እግዚአብሔር ይህን ጸጋ ይስጠን። የእግዚአብሔርን ቃል ከተነጠቅን ሃይማኖት የለም። ሊስን ሃይማኖት የለም። ዘሪ የተዘራውን ዘር ለመንጠቅ የሚመጣው የቃሉን ዘር ከሰውነታችን ከውስጣችን ከእግዚአብሔር የሰጠን ነገር ማባከን ከውስጣችን ማውጣት የሚታገለው የእግዚአብሔርን ቃል ነው። ስለዚህ ለመዳን በእርሱ እንድታድጉ በጥሩ ሁኔታ መጽሐፍ ቅዱስን መማር የሚወዱ ሰዎች፣ ለእግዚአብሔር ቃል ጥሩ አፒታይት ያላቸው ሰዎች ጤናማ አገልጋዮች ሆነው ሲያድጉ ሁሌ በሕይወት ዘመን አይቻልም። የሚያሳድጋችሁ የእግዚአብሔር ሰዎች የሚያረጋችሁ ብርቱ የምትሆኑት የምትቀደሱት በጠላት ፊት ብርቱዎች ሆናችሁ አሸናፊዎች የምትሆኑት የእግዚአብሔር ቃል በውስጣችሁ በሙላት ሲኖር ነው። ክብር ለእግዚአብሔር። ይሄንን ሁኔታ ቤተክርስቲያንና አገልጋዮች ልብ ማለት አለባቸው። በዚህ ቦታ ላይ ትናንት እንደነገርኳችሁ ውድ ወገኖቼ የቃሉን ወተት እንዳንመኝ እንቅፋት የሚሆኑብን ነገሮች አሉ። ብዙ ሰዎች ወደ ቤተ ክርስቲያን ሲመጡ ጌታን ስለተቀበሉ ሁሉ ነገር ኖርማል ነው ማለት አይደለም። ዳግም ተወልደዋል፣ እሰየው። ነገር ግን ከአባቶቻቸው የወረሱት ከከንቱ ኑሯቸው ይዘው የመጡት ግትልትል ነገር አለ። ሁላችን ግትልትል ነገር ይዘን ነው ቤተ ክርስቲያን የምንመጣው። አንዳንዶቻችን ቤተሰቦቻችን በክፋት ተንኮልን በመሸረብ ያሳደጉን አስተሳሰባችን ቅንነት የሌለው እና ግብዝነት አስመሳይነት ወይም ባስተዳደግውን በተለያየ መንገድ በህይወታችን እነዚህ ነገሮች ሊኖሩ የሚችሉበት ፖሲቢሊቲዎች ማአት ናቸው። እነዚህን ሰው ሳያስወግድ እግዚአብሔር ቃል መማራጭ። ስለዚህ ቤተክርስቲያን ሁለት ትልልቅ አገልግሎቶች አሏት። አንደኛው ትላንትና መጨረሻ ላይ ለመናገር ለማብራራት የሞከርኩት የነቢይ አገልግሎት የትንቢት አገልግሎት የሰዎችን የግል ህይወት ስለ ግል ህይወታችን የሚነገሩ ትንቢቶች ብዙ ጊዜ ጤናማዎች አይደሉም። ቤተክርስቲያንን አያሳድጉም። ቤተክርስቲያንን የሚያሳድግ የትንቢት አገልግሎት በመጽሐፍ ቅዱስ ውስጥ ምን እንደሆነ ለማሳየት ሞክሬ ነበር። ተመጨረሻ ላይ ወደ እሱ እንሄድና እንመለከታለን። አንደኛ ቆሮንቶስ ምዕራፍ 14 ላይ በአንደኛ ቆሮንቶስ ምዕራፍ 14 ላይ በነገራችን ላይ ውድ ወገኖቼ ሐዋርያው ጳውሎስ የጸጋ ስጦታዎችን ለቆሮንቶስ ሰዎች ሲጽፍላቸው ለማን እንደጻፈ በእግዚአብሔር ስም ለምናችሁ አስተውሉ። ለቤተ ክርስቲያን የጻፈ መድረክ ላይ ለሚያገለግሉ አገልጋዮች አይደለም፣ ለኮንፈረንስ አባቶች አይደለም። 18 ወር አገልግሏት ለተከላት ቤተ ክርስቲያን ነው። እነዚህ የጸጋ ስጦታዎች በምእመን መካከል የሚካሄዱ እንጂ በመድረክ ላይ የሚካሄዱ አይደሉም። የጸጋ ስጦታዎች በቤተ ክርስቲያን ውስጥ በምእመናን መካከል የሚካሄዱ ናቸው። ውድ ወገኖች የቆሮንቶስ መጽሐፍ የተጻፈው ለእግዚአብሔር ቤተ ክርስቲያን በቆሮንቶስ ላለች በዚያ ለሚኖሩ ምእመናን ነው። የጸጋ ስጦታዎችን ሐዋርያት የሚያውቁት በምእመናን መካከል እንደሚሰራ ነው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ይህንን በጣም ማስተዋል አለብን። በእግዚአብሔር ሕዝብ መካከል የሚሰራውን ነገር አውጥተን እንዲህ ያለ ነገር ያላቸው የተለዩ ሰዎች ናቸው በጥሪና በግብዣ እያመጣን ሕዝቡን ኢንተርቴን እናደርጋለን ብትሉ፣ ውድ ወገኖቼ ቤተ ክርስቲያን ጨለማ ውስጥ ትገባለች። ይሄ መንፈሳዊ እድገት አይደለም። ይሄ እግዚአብሔር መጎብኘት ምልክት አይደለም። በዚህ በአንደኛ ቆሮንቶስ ምዕራፍ 14 ላይ ስለ ትንቢት የትንቢትን ሚስጥርና ምንነት ላካፍላችሁ። ትንቢት የሚናገር ለማነጽ፣ ቁጥር 3 ላይ ነው የማነበው፣ ለመምከር፣ ለማጽናናት፣ ለሰው ይናገራል። ሶስት መሰረታዊ ነገሮች ጳውሎስ በዚህ ላይ ይናገራል። ትንቢት ምን ለማድረግ ይናገራል? ለማነጽ፣ ለመምከር፣ ለማጽናናት፣ ለሰው ይናገራል። እና ትንቢት የሚናገር ሰው ምንድን ነው የሚያደርገው? ውድ ወገኖቼ ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ፣ ማህበሩ ይታነጽ ዘንድ። ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ባጭሩ የእግዚአብሔርን ቃል የምታከብሩ ከሆነ የምታምኑ ከሆነ መጽሐፍ ቅዱስ የሚለውን በደንበኛ እንድትይዙ በጌታ ጸጋና ምክር አሳስባለሁ። ትንቢት የሚናገር ማንን ያነጻል ይላል? እስኪ ጮክ በሉ። ማህበሩ የቱ ነው? አዎ አካል አቀፍ ነው። ቤተ ክርስቲያን አቀፍ ነው። አካል ቤተ ክርስቲያንን ነው የሚጠቀልለው። ማህበሩ ይታነሳል። ትንቢት በማህበር ሲነገር ምን እንደሚሆን ጳውሎስ ያለውን ልምምድ ተመልከቱ። ጳውሎስ ያለውን ኤክስፒሪየንሱን ያየውን ነገር ምን ሊሆን እንደሚችል ምን ኤክስፔክት እንደሚያደርግ ጳውሎስ ሐዋርያ በርካታ የኒው ቴስታመንት መጽሐፍቶችን የጻፈ ይሄ እግዚአብሔር ሰው ትንቢት ሲነገር ምን እንደሚሆን ምን እንደሚረዳ ተመልከቱ። ምዕራፍ 14 ላይ አብረን እንመለከታለን። ቁጥር 23 ጀምሮ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን? ከዛ ምን ይላል? ሁሉ ትንቢት ቢናገሩ ግን ምን ይሆናል? የማያምን ልብ በሉ፣ የማያምን ወይም ያልተማረ ሰው የወንጌል ነገር ያልተረዳ ሰው ቢገባ ምን ይሆናል? በሁሉ ይወቀሳል። እስቲ ዛሬ አሁን መገለጦች በተነገሩ በሁሉም ይወቀሰው አይታችኋል? የግለሰቦች ነገር የበዛበት ጊዜ ይህን መጎብኘት አትበሉት። ያልተማረ ሰው ጉባኤ ገብቶ ውድ ወገኖቼ የማያምን ሰው ጉባኤ ውስጥ ገብቶ ማህበሩ ሊታነጽ በተገለጠ ትንቢት ይወቀሳል። ክብር ለእግዚአብሔር ይሁን። በሁሉም ምን ያደርጋል? ይመረመራል ይመረመራል በልቡ ምን ይሆነ የተሰወረው ምን ይሆነ ይገለጣል መወቀስ መመርመር መገለጥ ይሆናል ክብር ለእግዚአብሔር ይሁን በስንቱ ይላል በሁሉም ለሱ አፈትልኮ ፐርሰናሊ በመጣ ነገር አይደለም በሁሉ የአዲስ ኪዳን ትንቢት ቤተክርስቲያን የምትታነጽበት ትንቢት ላትቀበሉ ትችላላችሁ ይሄንን ነገር እነተኛ ነገር እንደምነግራችሁ እግዚአብሔር አምላካችሁ ይገለጥላችሁ ቤተክርስቲያን ማህበር አቀፍ ትንቢት ነው የአዲስ ኪዳን ትንቢት ብሉይ ኪዳን ብትመለከቱ የብሉይ ኪዳን ነቢያቶች በባህሪያቸው የሚያገለግሉት አገልግሎት ብታዩ ለግለሰቦች ትንቢትና ራእይ የሚያውበት ጊዜ አለ ነገር ግን መጽሐፋቸው የተጻፉ አንዳንዶቹም ሰፊ ረጅም ያገልግሎት ዘመን የነበራቸው እስራኤልን አቀፍ ህዝብ አቀፍ መንግስት አቀፍ አገልግሎት ሲያገለግሉ ነው የምናየው የእስራኤልን ህዝብ ችግር ላይ ሊጥለው የሚችለው ከስደት ከእግዚአብሔር ቅጣት የሚያድነው ነገር ሲናገሩ ነው የምናየው የብሉይ ኪዳን ነቢያት ትናንትና እንደተናገርኩት የኪዳን አስከባሪ ናቸው የኪዳን ውስጥ በኪዳን እንዲኖር ነበር የሚያደርጉት የአዲስ ኪዳን ነቢያቶች ኪዳን አለው አዲስ ኪዳን ይህ ኪዳን በኢየሱስ ክርስቶስ ደም የተመረቀ ነው በዚህ ኪዳን ውስጥ የሚሰጡ የሚገለጡ ትንቢቶች ኢየሱስ ክርስቶስ ባፈሰሰው ደም የተመሰረተች ቤተክርስቲያን አለች ለእስራኤል ህዝብ የእስራኤል ነቢያቶች በብሉይ ኪዳን እንዳሉ በአዲሱ ኪዳን ለእግዚአብሔር ቤተክርስቲያን ጌታ ኢየሱስ ክርስቶስ የሚያስነሳቸው ነቢያቶች አሉ። የግለሰቦችን ስም የስልክ ቁጥር በሽታቸውን እነዚህን ነገሮች መናገር የነቢያቶች ተልዕኮ ነው ብላችሁ ይህን መጎብኘት ብላችሁ የምትቆጥሩ ከሆነ ውድ ወገኖች አዳምጡ በመጽሐፍ ታሪካችሁን ገልጬ ብጽፍና ብነግራችሁ ወይም እንዲህ ያለ ነቢይ ተነስቶ ቢነግራችሁ በድብርት ትሞታላችሁ በድብርት it's very depressive ሰው ስለ ራሱ ሲናገር ውድ ወገኖች ነቢያቶች የሚያስተምሩት ትምህርት ሁሉ ክርስቶስ ተኮር ነው እንጂ ግለሰብ ተኮር አይደለም ሰው ላይ ያተኮረ ነገር ሁሉም ነገር ስለ ሰው ሁሉም ነገር ስለ ሰው ነጋም ስለ ሰው መሸም ስለ ሰው መድረክ ላይ ወጥተን ስለ ሰው እንዲትሆናለን ይሄ እግዚአብሔር ቤተክርስቲያንን እየቀጣ አሳፋሪ ሁኔታ በቅጣት ውስጥ ያለችበት ዘመን እንደሆነ ነው ማለት እግዚአብሔር ይሄንን መታስተውልበት ጸጋ ይስጣችሁ እግዚአብሔር ከዚህ ነገር ልባችሁን የሚያነቃበት ጸጋ እግዚአብሔር ይስጣችሁ ነቢያቶች በአዲስ ኪዳን ውስጥ በኤፌሶን ምዕራፍ 4 ላይ ትናንትና እንዳሳየኋችሁ አገልግሎታቸው ተዘርዝሯል ጆብ ዲስክሪፕሽን ተሰጥቷል ከዚያ ውጪ ማንም ሰው ሌላ አገልግሎት ማገልገል አይችልም ያገልግሎታችን ውጤት ፍጻሜው ምን እንደሆነ እዚህ ላይ ተጠቅሷል ሐዋርያቶችን ነቢያቶችን ወንጌል ሰባኪዎችን እረኞችን አስተማሪዎችን ለምን እንደሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ይሄን የሰጠበት ምክንያት ሐዋርያው ጳውሎስ የአገልጋዮች ሁሉ ስራ ምን እንደሆነ ከቁጥር 12 ጀምሮ ይናገራል ሁላችን የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላት ወደ ክርስቶስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ይላል ክብር ለእግዚአብሔር ዛሬ እንደዚህ ያለ ነቢይ ተነስቷል የክርስቶስን አካል የሚያንስ ለክርስቶስ አካል ሰዎችን ፍጹማን የሚያረግ እኛ እግዚአብሔር ሰዎችንን ይያሉ ራሳቸውን ከፍ ያረጉ ምህመን ዝቅ የሚያረጉ የእግዚአብሔርን ቤተክርስቲያን አንድነት ሳይሆን ካንዱ ቤተክርስቲያን ሌላውን ያፈለሱ ሰዎችን ከቤተክርስቲያን ውስጥ ያወጡ የረባ ትምህርት ላስተምሯቸው ገንዘባቸው ዲቦጠቡጡ ይሄ አገልግሎት አይደለም የእግዚአብሔር ነቢያቶች ቤተክርስቲያን ውስጥ ስራ አላቸው እነተኛ ነቢያቶች እግዚአብሔር ሲያስነሳ ቀደም እንዳልኳችሁ የቃሉን ወተት እንዳንመኝ በሽታ የሆነብን ነገር ኪዳን ኪዳኑ ያክስ ኪዳን ነው በኢየሱስ ደም የተመረቀ ነው በዚህ ኪዳን ውስጥ እንደ ሙሴ እንደ ሲና ተራራ አይደለም የብሉይ ኪዳን ነቢያቶች ሁሉ በሲና ላይ የተገባውን የኪዳኑን መሰረት ህጉን ተንተርሰው ነው የሚናገሩት የአዲስ ኪዳን ነቢያት የመስቀሉን ቃል ነው መጠቀም ያለባቸው በመስቀሉ ቃል ነው የሚያገለግሉት ክብር ለእግዚአብሔር ይሁን በመስቀሉ ቃል በክርስቶስ ኢየሱስ ወንጌል ሲያገለግሉ ቤተ ክርስቲያን ውስጥ ለአንድነቱ አንቅፋት የሆነውን የሰዎችን ህይወት የሚበላውን መንፈሳዊ አፒታይታቸውን የሚገለውን ቤተ ክርስቲያን አገልግሎቷን እራዩን የሚያጠብባትን ችግሯን በሽታዋን የሚዳኝ መፍትሄ የሚያመጣ ራይ በእግዚአብሔር ቃል ያካፈላሉ። ክብር ለእግዚአብሔር። ነቢያቶች ገለገለሰዎች አይናገሩም በየቶታል ያላም ነው። ነገር ግን አልፎ አልፎ ነው የሚሆን መደረግ ያለበት። ጠቅላላ ተጀምሮ እስከሚጨረስ ገለሰዎችን ሰብስቦ መደረግ ሆነ። በአሜሪካ ሀገር ስፒሪቲስቶች ድሮ ያደርጉ ነበር በ1960s ምናምን። ሰው ሁሉ ይሄዳል ከሙታን ዘመዶቻቸው መገለጥን ያገኙ እየተቀበሉ ይሉ ነበር ስፒሪቲስቲክስ። ሄዱ የሁሉ ጉሮች ተሰብስቦ መገለጦችን ይናገራሉ። እንደውም በጣም በተሻለና በጠራው ሁኔታ ይነግሯቸዋል። የመጽሐፍ ቅዱስ ተልእኮ በክርስቶስ ፍጹም ሰው ማቅረብ እንጂ ሰው በሰውነቱ እንዲትሆናል ይያሉ ማስተማር ለመጽሐፍ ቅዱስ ባዕድና እንግዳ ነው። እግዚአብሔር ይሄን ብታስተውሉ ይርዳችሁ። ሐዋርያው ጳውሎስ በመስበክ ለቆላሲስ በጻፈው ጽሑፍ ላይ በማስተማር በጥበብ ሁሉ ያስተማር በመገሰጽ ሰው ሁሉ በክርስቶስ ኢየሱስ ፍጹም ሰው አድርገን እናቀርባለን ይላል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር ቤተክርስቲያን ስትመጡ ሲያስተምራችሁ እናንተ ሊሰራችሁ ነው የሚመጣው። ክብር ለእግዚአብሔር ይሁን። እናንተ ሊሰራችሁ ነው የሚመጣው። አገልጋዮች የመጠንቀቅ አለብን። ቤተክርስቲያን ውስጥ እኔ ጋር መጥቶ ሰው ሳገለግል እግዚአብሔር ሳይናገረው ከሄደ እኔ ወይ ከእግዚአብሔር ጋር ያለኝ ግንኙነት ሞቷል ማለት ነው። ዝም ብሎ መጽሐፍ አስተማሪ አይደለሁም እኔ። ሕያው የሆነ የሚሰራ ቃል ነው የምናገለግለው። ይሄ እግዚአብሔር ቃል በሰዎች ሕይወት ውስጥ ሲሰራ ትላንት ያነበብኩላችሁን ክፍል ሰፋ አድርገን አብረን እንድናየው ዛሬ ፈልጋለሁ። ዕብራውያን ምዕራፍ 4 ላይ የሚናገረው ተመልከቱ። ዕብራውያን ምዕራፍ 4 ሲናገር ምሳሌ አድርጎ የሚናገረው አይሁዳውያኖችን ነው። ኢያሱ እስራኤልን ወደ እረፍት ማግባት እንዳቃተው እንደተቸገረ ህዝቡ በረሃ ላይ አንዳንዱ እንደቀረ ርስታቸው ሊወርሱ እንዳልቻሉ ገብተውም እረፍት እንዳላገኙ ያመለክተናል። ነገር ግን እኛም እናምነው የናዝሬቱ ኢየሱስ ግን ወደ እረፍት ያስገባል። ክብር ለእግዚአብሔር ይሁን። የሚያሳርፍ ጌታ ነው። ነገር ግን እንደ እስራኤልኛም ችግር አለ። እንደ እስራኤልኛም በኃጢአት እንታለላለን። እንደ እስራኤልኛ መልከኛ ልብ ሊኖረን ይችላል። ነገር ግን እግዚአብሔር ምንድነው ታዲያ ለሱ የሚያዋጣው መፍትሄ? ሐዋርያት፣ ነቢያት፣ ወንጌል ሰባኪ እየተጠቀመ ቤተክርስቲያን ያሉ ሰዎች እየተጠቀመ እኛን ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እረፍት በምንድነው የሚወስደን? በቃሉ። ክብር ለእግዚአብሔር። በቃሉ ምን እንደሚያደርግ ተመልከቱ። እኔ ስለ እግዚአብሔር ቃል ይሄን የተረዳሁትን በግንባሬ ተደፍቼ እግዚአብሔር ላመሰግነው ወዳለው ወገኖች፣ የእግዚአብሔር ቃል ምዕራፍ 4 ቁጥር 11 ላይ እንግዲህ እንደዚያ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት ምንና እንትጋ ይላል። ብዙ ጊዜ ትጋትን ከውስጣችን የሚወስድ መንፈሳዊ ቅናትን ከውስጣችን የሚወስድ ወደ እግዚአብሔር ልባችን እንዳይገሰግስ ገዳይ የሆነ ችግር የሚሆን ነገር ሁላችን ውስጥ በአንድም በሌላም መንገድ ይመጣል። ስለ መብል፣ ስለ መጠጥ፣ ስለ ትዳር፣ ስለ ኑሮ የምናስበው ነገር ሁሉ ያስቸግረናል። ኃጢአት ያስቸግረናል። እግዚአብሔር ቃሉን ይጠቀማል እኛ ሊታደገ። ምን ያደርጋል? ምን አይነት ቃል ነው የሚልክልን? የእግዚአብሔር ቃል ሕያው ነውና በቤተ ክርስቲያን ውስጥ ሕያው ቃል አለ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ኢንፎርሜሽን ማስተላለፊያ አይደለም። የእግዚአብሔር ቃል የሚሰራ ሕያው ቃል ነው። የእግዚአብሔር ስም የተባረከ ይሁን። ሕያው ቃል፣ የእግዚአብሔር ቃል ሕያው ነውና እኛን ትጉ ሲለን እግዚአብሔር የማተጋችሁ ቃሌ ሕያው ነው፣ ተነሱ፣ የሚያነቃ የሚያተጋ ቃል አለኝ። እንደ ብሉይ ኪዳን አለ አይደለም፣ ባለ ቃል አይደለም የምትመሩት፣ በሕያው ቃል ነው የምትመሩት። ይሄ ቃል የብሉይ ኪዳን ካህናቶች ህዝቡ የሚያቀርበውን ሰይፍ መስዋዕታቸውን ከሚከፋፍሉበት ከሚቆርጡበት ሰይፍ ይበልጣል። ህይወታቸውን የሰጡ ሰዎችን ገብቶ ይበረብራል። ምን እንደሚሰራ ተመልከቱ። የሚሰራ ነው። ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። نفسن منفسن جماتن كلتمن اسكيلا يدرس يوغال كبر لك زعبيرو يلبنم سميتنا أصاب من أرقا يمرمران اكزيابير اندي يمسلون كالي مياغل قلو أغل قاوش نيابزال اكزيابير باريوش بزيس أغان دي مولو أغل قاوش بزيس أغان دي مولو بيتا كريستيان لتسألي قبا ونتن يا ريفايفال تفلقال لاتشو ونتن يا منتادس تفلقال لاتشو إهنن ياو قال اكزيابير يلاقل اكزيابير سمروكيو يمرمران اكزيابير قال متو زمبرو انفورميشن سمتو ميليلا مستاوت አይታችሁ ላችሁ ላይ የማታዩት የማታዩት የውስጥ ችግራችንን ሁሉ የወጋ የሚናገር ቃል አለ የሚመረምር ቃል አለ የተቀየጠውን ህይወታችንን እየከፈለ የእግዚአብሔር ቃል ይሰራል ክብር ለእግዚአብሔር እንዴት ነው የእግዚአብሔር ቃል የሚሰራው እንዴት ነው ስለ የሚሰራው ይችላል እኛን የሚቆጣጣ አይኖቹ ምንም ነገር ይሽካዮቹ ምንም ነገር ሊሰወሩበት የማይችል ጌታ አለ ይላል እኛን በሚቆጣጠር ማለት ነው
እኛን በሚቆጣጠር
ውድ ወገኖች ለሰባቱ አብያተ ክርስቲያናት ኢየሱስ ሲናገር የሳት ነበልባል አይኖች አሉት ይላል ልብና ኩላሊትን መመረምር ይላል ቤተ ክርስቲያን ስትመጡ ይሄን የታስቡት ቸርቹን የሚቆጣጠሩት ፓስተሮች አይደሉ ቸርቹን የሚቆጣጠሩት ሽማግሌዎች አይደሉ ቸርቹን የሚቆጣጠር የቤተ ክርስቲያን ራስ ኢየሱስ ነው።
አሜን።
ይሄንን እምነታችሁን አትጣሉት። እግዚአብሔር ወደ ራስቱ ሊወስዳችሁ የሰጣችሁ የናዝሬቱ ኢየሱስ ክርስቶስ ከኢያሱ ይበልጣል። ከሙሴ ይበልጣል። እግዚአብሔር ሰማያዊ ወደ ሆነ ራስኛ ሊያደርሰን የሚችል ታማኝ ካህን አለን ኢየሱስ። ይሄ ጌታ ለቤቱ የተጋ ነው። አይኖቹ የተከፈቱ ናቸው። እኛን ይቆጣጠራል። በሱ አይኖቹ ፊት ሁሉ ነገር ምን ያረጋል የተራቆተ የያንዳንዳችሁ ለተሰጣ ነው በፊቱ ክብር ለእግዚአብሔር ይሁን
አሜን
የተራቆተ የተገለጠ ነው እንጂ በርሱ ፊት የተሰወረ ፍጥረት የለም ክብር ለእግዚአብሔር ይሁን ብዙ ጊዜ እንደዚህ ያለ ነገር ሳስብ እነቴን ነው ምነግራችሁ እኔ አንዳንድ ጊዜ እግዚአብሔርን በቃል አስተምረኝ ስል እንደ እግዚአብሔር በዚህ ቃል ቢመጣ በጣም ፈራዋለሁ እግዚአብሔር ግልጥልጥልጥ አርጎ እግዚአብሔር ቢያሳያችሁ በጣም ነው የሚያስፈራው እግዚአብሔር ግን በጣም የሚገርም የምስራች አለ ይሄንን የሚያደርገው ጌታ አይኖቹ የሳት ነበልባል የሆኑት ጌታ ስለኔና ስለናንተ ሊማልድ በሰማይ የተቀመጠ የዘላለም ሊቀ ካህን
አሜን
ምን አይነት ጌታ ነው በድካማችን ሊራራልን የሚችል ሊቀ ካህን ነው ክብር ለእግዚአብሔር ይሁን አያችሁት ምን እንደሚል እንግዲህ በሰማያት ያለፈ ትልቅ ካህናት ክብር ለእግዚአብሔር ይሁን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ኃይማኖታችንን ጠብቅ በዚህ በሕያው ቃሉ እኛን የሚሰራ ቃሉ ሰይፍ አርጎ የብሉይ ኪዳን ካህናት ሁልጊዜ ቢላ ከጃቸው አይጠፋም ለምን መስዋዕት ይዞ ሰው ይመጣል ለእግዚአብሔር የተሳለውን ሕይወቱን ለእግዚአብሔር ለመቀደስ ከእግዚአብሔር ጋር ያለው ግንኙነት እንዳይበላሽበት መስዋዕት ይዞ ሲመጣ ሰይፍ ይዞ ይመጣሉ የኛ ሊቀ ካህን ሁሉ ጊዜ ከአፉ የሚወጣ ሕያው ቃል አለ።
አሜን።
ክብር ለእግዚአብሔር ይሁን። በዚያ ቃል እኔና እናንተን ይሰራል። ክብር ለእግዚአብሔር ይሁን። ውድ ወገኖች ይሄንን ተስፋ በውስጣችሁ እግዚአብሔር በቃ ብሩህ አርጎ ያስቀምጥላችሁ። ወደ ቸርች ስትመጡ ሰባኪ ልትሰሙ አይደለም ትመጡት። የቤተ ክርስቲያኑ ራስ በአይኖቹ ሁሉን የሚቆጣጠረው ጌታ ነው።
አሜን።
የእግዚአብሔር ስም ብሩክ ይሁን። ወደ ጌታ መመልከት ፑልፒቱን ትቆጣጠሩታላችሁ እናንተ ወደ ጌታ ብታዩ እኔ አንተን ፈልጌ ነው የመጣሁት ብትሉ እዚህ ጋር የሚቆመው ሰው እግዚአብሔር አምላክ ስለናንተ ሲል የሚፈልገው እንዲናገር ግድ ይላል እዚህ ቦታ ላይ ያለው ሰው ከእግዚአብሔር ጋር ዲስከኔክትድ ከሆነ ዞር በል ይለዋል እግዚአብሔር ያስወግደዋል ለምን መልእክት የሚመጣው ለናንተ ብሎ ነው እንጂ ከደጋ አገልጋዮች የሚሰጣችሁ ቸርነት አይደለም ክብር ለእግዚአብሔር ይሁን ከዚህ ሕያው ከሆነ ጌታ የሚመጣልን ነው ይሄን ቃሉን እየተጠቀመ ሊቀድሰን በሕይወታችን እንከን የሆነው ነገር ሊያስወግድ the only instrument ያለው የእግዚአብሔር ልጅ ኢየሱስ ይሄ ቃል ብቻ ነው ክብር ለእግዚአብሔር በዚህ ቃል ብቻ ነው የምትሰራው በሌሎች ነገሮች ሰራለው ብትሉ ውድ ወገኖች እኔ ብዙ ሰዎች ፋናቲክ የሆኑ ሰዎች አሉ አንዳንድ ጊዜ እኔ በቸም ባለሙያ አልተ አይደለሁም እንጂ በዚህ ነገር
ጄኔቲካል ፕሮብለም መስለኛል አንዳንዱ ስመለከት እንዲሁ ዝም ብሎ ፋናቲክ የሆኑ ሰዎች አሉ እንደዚህ ሚስቲካል የሆነ ነገር የሚፈልጉ ሚስጥራዊ መንፈሳዊ ነገር መዳሰስ ሁሌ አንቴናቸውን የሚዘረጉ በቃ ወደ ፈለገው ነገር በቃ ማንኛውንም ነገር ለማጋበስ ነው የኛ ሃይማኖት በእግዚአብሔር ቀኝ ባለው በኢየሱስ ክርስቶስ ነው ጸንተን ሃይማኖታችን ልንጠብቅ ይገባል በወንጌል የተሰበከልን ማንኛውንም ነገር አጋባሾች አይደለንም እግዚአብሔር በዓላማ የጠራን ያንን ዓላማ ሰሞኑን አካፍላችኋለሁ ስለዚህ በሰማያት ያለፈው የትልቅ ሊቀ ካህን እግዚአብሔር ልጅ ስላለን ጸንተን ሃይማኖታችን መጠበቅ አለብን ከኃጢአት በቀር እስቲ በሉ አብራችሁ በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ካህናት የለንም እስቲ ወገኖች በአይነ ህሊናችሁ ተመልከቱ እናንተ ድካማችሁን ሲያይ ምንድን ነው የሚያየው ኢየሱስ ይራራል ርኅራኄ ያለው ክብር ለእግዚአብሔር ይራራላችኋል ከዚህ የበለጠ ምን ትፈልጋላችሁ እኔ እንደዚህ ያለ ነገር እንዲገለጥልኝ ምን ትምህርት ምን ራእይ ነው የምፈልገው ይሄ እኮ ትልቅ ብርሃን ነው ወገኖች የሚራራልን ሊቀ ካህን አለ እስቲ በፊቱ ቤቱ ስትመጡ ይሄንን ርኅራኄውን ታምናችሁ እስቲ ነው ወገኖች የእግዚአብሔር ልጅ ኢየሱስ ክርስቶስ በእንደዚህ እነትና ልቦና ዝቅ ብላችሁ በፊቱ መጣችሁ ባዷችሁን አይልካችሁም እጅግ ርኅሩህ ነው ጌታ ክብር ለእግዚአብሔር ይሁን ቃሉ እንደዚህ ላሉ ሰዎች ይልከላቸዋል ደካማ ጎናቸው ትጋት የነሳቸው ነገር ሊወጋላቸው የሚከፈለው ሊከፍል ህይወታቸው ሊያጠራ ምርመራ ያደረገ ሚስጥሩን ሊያሳያቸው ሊሰራቸው ይመጣል ክብር ለእግዚአብሔር ይሁን ለምን እኛን እየተቆጣጠረን ነው ባይነ ቁራኛ ያያየ ነው የቤተ ክርስቲያን ጠባቂ ሽማግሌዎች አይደሉም አገልጋዮች አይደሉም የቤተ ክርስቲያን ራስ ኢየሱስ ነው ማለት መፈክር አይደለም ኢየሱስ የቤተ ክርስቲያን ራስ ያው ጌታ ነው ወደ ቤተ ክርስቲያን ስትመጡ እስቲ ሄናናችሁ ነው እስቲ በዚህ ልብ ተሞልታችሁ ነው ሪቫይቫል ይሆናል ወገኖቼ ኢየሱስ አይኖቻችሁን ወደሱ አርጋችሁ ዞር በላይላችሁ ቀኑ ገና ነው አይደል ትናንትናም ዛሬም ለዘላለም ያው ነው ክብር ለእግዚአብሔር ይሁን ስሙን ለሚጠሩ ሁሉ ባለ ጠጋ ነው አሁን ምንም የለኝም ሬዲ አይደለሁም አይደል this is not my time office hour አይደለም አይላችሁም ኢየሱስ he is always ready ክብር ለእግዚአብሔር ይሁን ስለዚህ በድካማችን የሚራራ ስለሆነ ይሄንን ቃሉን እየላከ ምን ያረጋል ይሰራናል ክብር ለእግዚአብሔር ይሁን እንግዲህ ይላል መጽሐፍ ቅዱስ ምህረት እንድንቀበል በሚያስፈልገንም ጊዜ ምህረትን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርብ የእግዚአብሔርን ዙፋን የጸጋ ዙፋን ያደረገልን ኢየሱስ እዛ አለ ክብር ለእግዚአብሔር እሱ ባለበት ቦታ ተቀባይነት አለ ክብር ለእግዚአብሔር ስለዚህ በክርስቶስ ፍጹም ሰው አድርጎኛ ለማቀረብ አገልግሎት የሚያገለግሉት በመስበክ በማስተማር በመገሰጽ በዚህ በሕያው ቃል የኔና የናንተ ህይወት ይሰራል ምንድነው የስትናገር ምንድነው ማስተላለፍ የምትፈልገው የምትሰሩበትን ቃል አትጣሉት ነው ምላችሁ የምትሰሩበትን ቃል ጥላችሁ ትንቢት አታነስፉ ነው ምላችሁ ወገኖቼ ባሏችሁን ትቀራላችሁ በትንቢት ህይወታችሁ አይሰራም በመገለጥ ታሪካችሁ አይሰራም በእግዚአብሔር ቃል ነው ህይወታችሁ ይሰራው የእግዚአብሔር ስም የተባረከ ይሁን ኤፌሶን መጽሐፍ ላይ ምን እንደሚተመልከቱ ጌታ ኢየሱስ ክርስቶስ ሙሽራውን በምንድን ነው የሚያቆነጃት በትንቢት አያቆነጃትም በመገለጥ አያቆነጃትም ከቃሉ ጋር አንጽቶ ቀድሶ ነውር የሌላት የሚያረጋት በእግዚአብሔር ቃል ነው የእግዚአብሔርን ቃል አባንዳን ያረገች እህቶች ቤተክርስቲያን የእግዚአብሔርን ቃል ጣል ጣል የሚያደርጉ አገልጋዮች ሁሉ በፍርድ ይጠየቃሉ የእግዚአብሔር ቃል ፈጽሞ ሊጣል አይችልም ሃይማኖታችሁ በእግዚአብሔር ቃል የምታገኙት እውነት ነው እንጂ ጄነራል ሃይማኖት የሚባል የለም ሃይማኖቴ እውነት ነው ሃይማኖቴ ስለ ኢየሱስ የተነገረኝ ወንጌል እውነት ነው ይሄንን እጅግ አክብሬ ልይዝ ይገባኛል ክብር ለእግዚአብሔር ይሁን ስለዚህ በዚህ በኤፌሶን ላይ ምን እንደሚል ተመልከቱት እንዴት አርጎ በቃሉ እንደሚቀድሳት ቤተክርስቲያን ቁጥር 5 ጀምሮ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ በውሃ መጣጥብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም ፍት መጨማደር ወይም እንዲያለ ነገር ሳይሆንባት ቅድስትና ክብር ለእግዚአብሔር ይሁን ያለ ነው ተሆን ዘንድ ክብር ሲሆንች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ ይላል። ጌታ ኢየሱስ ራሱን አሳልፎ ከሰጠ 2000 ዓመት ሆኖ ጌታ ኢየሱስ ክርስቶስ ለኔና እናንተን ኃጢአት ዳ ደምስሶ ሞቶ ከተነሳ ዘመናት አስቆጥሯል። አሁን ለኛ ከመጣበት ጊዜ ይልቅ መምጫው ቀረበበት ጊዜ ነው። ክብር ለእግዚአብሔር ይሁን ዳግመኛ መምጫው። ይሄን ሁሉ ሰርቶልናል። ግን በምንድን ነው የምንቀደሰው? በእግዚአብሔር ቃል። መዳናችንን በምንድን ነው የምንሰማው? በእግዚአብሔር ቃል። ቅድስና በምንድን ነው የምናገኘው? በእግዚአብሔር ቃል። የእግዚአብሔር ቃል በሰዎች ህይወት ውስጥ በስብከት በትምህርት በተክሳጽ ይመጣል። ያኔ ቅዱሳን በህይወታቸው ምን ያደርጋሉ? ይታነጻሉ። በአንድ ወቅት እኛ ያለንበት ቤተክርስቲያን አንዲት ሴት ለተወሰኑ ጊዜያቶች ተመላልሳ መምጣት አቆመች። ምን ነው ጠፋሽ አሏት። ምን ነው ትምህርቱ አልተስማማሽም? ቸርቹ አልተስማማ? ኧረ እኔ አንድ አፍታ ለጥቂት ጊዜያቶች መጥቼ ይገርማችኋል፣ እዛ ቸርች መጥቼ ከሰማሁት ቃል ወዲህ እንዲሁ የራሴ ንግግር ሁሉ ተቀየረብኝ። የምሰማው ነገር ሁሉ በቃ ቀፋፊ ሆነብኝ። እንዴት ያለ ኢፌክት ነው በላይ ላይ ያመጣው አለች። የእግዚአብሔር ቃል ይለውጣል። የእግዚአብሔር ቃል ይቀድሳል። ጠረናችሁን፣ ሽታችሁን፣ ቫሊዋችሁን ይለውጣል። ክብር ለእግዚአብሔር ይሁን። አይ ሆፕ ጄኔሬተር አላችሁ አይደል? እግዚአብሔር ይመስገን። ይሰማችኋል? ይሰማል ወገኖቼ? ኑ ከፊት ያላችሁት አትመልሱ፣ ከኋላ ያላችሁት ይሰማል? እግዚአብሔር ይመስገን። ስለዚህ የእግዚአብሔር ቃል በሕይወታችን ቅድስናን ያመጣልናል፣ ይቀድሰናል። ፊታችንን ያጨማደደውን ነገር የሚያስወግድልን የፋብሪካ ዘይት አይደለም ወገኖቼ። አትለቅለቁ በፋብሪካ ዘይት። የእግዚአብሔር ቃል እድፋችንን፣ ፊታችንን ያጨማደደውን፣ ያከሳንን ነገር ያስደነገጠንን ነውራችንን እግዚአብሔር ያስወግድልናል። በምንድን ነው የሚያስወግድልን? በቃሉ። እድፈት ወይም የፊት መጨማደድን ከቃሉ ጋር አንጽቶ እንዲቀድሳት ይላል። ጌታ ኢየሱስ ክርስቶስ በአባቱ ወደ አባቱ ሲጸልይ የጸለየውን ጸሎት እንዳትረሱ፣ የእግዚአብሔር ልጅ ኢየሱስ ምን እንዳለ ተመልከቱ። ምዕራፍ 17 ላይ እኔ መቼም ይሄ ጸሎት በውስጡ የተሸከማቸው ነገሮች ሁሉ ሰው አስተምሮ ይጨርሰዋል የምልበት ጊዜ አለ። በጣም እጅግ ብዙ ሀብት የተሞላ ጸጋ ያለውን ጸሎት ነው ጌታ ኢየሱስ የጸለየው። በርካታ የእግዚአብሔር ሰዎች የሊቀ ካህንነቱ ጸሎት ነው ይሉታል። እና በዚህ ቦታ ላይ ኢየሱስ ክርስቶስ ምን ይላል? ቁጥር 17 ላይ በእውነትህ ቀድሳቸው። ቃል ምንድን ነው? እውነት ነው። ስለዚህ የልቤ ሸክም ሙሉ ሰው ሆናችሁ በእግዚአብሔር ፊት የምትቀርቡት ፐርሰናሊ ስለ እናንተ በሚነገር ነገ እንዲህ ትሆኛለህ ትሆኛለሽ በሚል አይደለም፣ አይደለም፣ አይደለም። ነገ የናዝሬቱ ኢየሱስ ክርስቶስ ሲመጣ የእሱን እሳት ነበልባል አይኖቹን ያንን ቅዱስ የተባረከ ፊቱን አይታችሁ እንዳታፉ የሚያደርጋችሁ በእግዚአብሔር ቃል የምታገኙት መቀደስና ንጽህና ነው። ውድ ወገኖቼ የማታፍሩ ሙሽሮች ሆናችሁ መታየት ትፈልጋላችሁ? የእግዚአብሔርን ቃል አትጣሉ። በቤተ ክርስቲያናችሁ የምትገለገሉት አገልግሎት ሁሉ የእግዚአብሔርን ቃል ክቡርነት የሚያስጠብቅ የሚያስከብር እንዲኖር ለእግዚአብሔር ቃል መቆም አለባችሁ። የእግዚአብሔር ስም የተባረከ። ስለዚህ ሰዎች ለማደግ መሰረታዊ ነገር ትቼላችሁ ወደ ሌላ ርዕስ መሄድ የምፈልገው ይሄንን ነው። እና ሁለተኛ ነጥብ ዛሬ ላካፍላችኋለሁ። የሚቀጥሉት ቀናቶች ላይ የምቀጥልባቸው መሰረታዊ ነጥቦች እንመለከታለን። መጽሐፍ ቅዱስ በአዲስ ኪዳን ውስጥ ለእኔና ለእናንተ የተሰጠን የእግዚአብሔር ቃል ባህሪውና ሚስጥሩ እምን ላይ እንደተመሰረተ ማወቅ አለብን። ክብር ለእግዚአብሔር ይሁን። በክርስቶስ የሚለውን ሀሳብ ስንመለከት እግዚአብሔር ሲናገረን፣ መቀደሻችን፣ መሰሪያችን ሲናገረን ስለ ክርስቶስ ነው የሚናገረን። ስለ ክርስቶስ ነው የሚነግረን። ጭው ያደርጋል እንዴ? ስለኛ ነው መስማት ያለብን አይደለም? ስለ ክርስቶስ ነው። መዳናችሁን እንዴት እንደምትሰሙት አውቃላችሁ? መዳናችሁን የምትሰሙት እንደዚህ ያለ ስሜት ይሰማሻል፣ አሁን እንደዚህ ቴምፕሬቸር ሲለቀቅብሽ ወይም እንደዚህ ስትሆን የሚል ወንጌል የለም። መዳናችሁን በመስራች ወንጌል ነው የምትሰሙት። ብዙ ሰዎች መዳናቸውን እንዴት እንደሚያቁታ ካላችሁ እናንተ መዳናችሁ እንዴት ነው የምታቁት? እኔ ሰዎች እንዴት እንደዳኑ ምስክርነት እንዲነግሩኝ ብዙ ጊዜ ጠይቃቸዋለሁ። መዳናችንን ምናውቀው ስለ ኢየሱስ የተነገረ ነገር ኢየሱስ ማን እንደሆነ ስናምን ነው። ክብር ለእግዚአብሔር ይሁን። መዳናችን በምክር የሚነገረን የኛ ነገር አይደለም። ስለዚህ መዳናችን ብቻ አይደለም ኢቨን ክርስቲያኖች ሆነን የምንኖረው ነገር በሙሉ ባጠቃላይ ማደጋችንም ስለ ክርስቶስ ነው። ጳውሎስ ቅድም ያነበብኩላችሁ ቦታ ላይ ባል ትላንትናም ደግሜ ብየዋለሁ እንደገና ልበብዬ ልብ እንድትሉት ልንገራችሁ። በክርስቶስ ፍጹም ሰውን ለማቅረብ እንሰብካለን፣ በጥበብ ሁሉ እናስተምራለን፣ እንገስጻለን ብቻ አይደለም ያለው። እንዲህ ብቻ ቢኖረው ምን አይነት ትምህርት አስተምሮ ነው ሰው ፍጹም ሰው የሚሆነው? ርዕሱ ምንድን ነው? ትምህርቱ ምንድን ነው? ስብከቱ ምንድን ነው የሚል ጥያቄ ይፈጠር ነበር። ጳውሎስ ይህንን ነገር ቁልፍ አድርጎ ማንም እንዳይፈታው ወዲያ ወዲህ እንዳያደርገው አስቀምጦታል። የምንሰብከው እርሱ ነው ብሎ ትምህርቱ ስለማን ነው? ስለ ኢየሱስ። ስብከቱ ስለማን ነው? ውጤቱ ምንድን ነው? እኛን ፍጹም ሰው አድርጎ ማቅረብ። ክብር ለእግዚአብሔር። ስለዚህ በወንጌል የሚቀርበው ነገር ተጀምሮ እስከሚጨርስ ኢየሱስ ብቻ። አንድ ጊዜ ወላይታን እናገለግል ከአንድ ወንድም ጋር አንድ ሁለት ጊዜ ወንድም ከኔ ጋር አብሮ እንዲያገለግል ከሌላ ቸርች ነው ያለው፣ እኔም ከተለያየ ቤተክርስቲያን መተን አንድ ሩም ነበር የምናርፈው እና እንጸልያለን ስለምናገለግለው የየዕለቱ አገልግሎት እና እኔ የምሰብከውን አየሁ፣ እሱ የሚሰብከውን አየሁ። ጥሩ ነገር ነው የሚያገለግለው፣ ወንጌል ላይ ነው የሚያተኩረው። እና ምን አለኝ፣ በጣም ብዙ ጊዜ እኮ ሰዎች እንደዚህ ያለ ነገር አይፈልጉም አለ። አንድ ጊዜ ላገለግል ይቻለ፣ ብራዘር ትንሽ እንደው ሌላ ርዕስ የለም አሉኝ አለ። ምን እንዲሁም በቃ ደጋገምከው እኮ ይህ ነገር በጣም እየደጋገምከው ነው እና ትንሽ እንደው አንዳንድ ነገር የለም አሉ። ምን አይነት ነገር? እኔ ኢየሱስ ብቻ ነው የምሰብከው፣ ሌላ ነገር የለኝም አላቸው። አፒታይት የላቸውም ለኢየሱስ። ይኸው በቤተ ክርስቲያን ውስጥ ጸረ ክርስቶስ መንፈስ እንዳለ ከእኛ ዘንድ ወጡ የሚባሉ እንዳሉ ታውቃላችሁ። ውድ ወገኖች፣ ለሰርግ ሙሽራ ስትዘጋጅ ሙሽር ሲዘጋጅ እ ስለ ሌሎችም ሴቶች ማውራት አለብን፣ ስለ ሌላም ወንዶች ማውራት አለብን ይባላል። እንዴት ነው እሱ? ምን ይመስላችኋል? የፈለገ ሚዜዎች ቢያኑ፣ የፈለገ የሙሽራይቱም የሆነ የወንዶ ሚዜዎች ቢያኑ ሙሽራው ስለማን ማውራት ያለበት? እህቶች እናንተ ናችሁ የሚያምርባችሁ በዚህ ላይ ስለማን ያውራ? ሙሽሪ ስለማን ታወራ? ስለ ሙሽራው። ይሄ የሰርጉ ጉዳይ ሊሆን ይችላል። ብዙ ብዙ ሰዎችን ነገር እናስብ እንችላለን። የሰማዩ ሙሽራ ኢየሱስ ክርስቶስ በማን ተተክቶ ስለማን ያወራል? አንድ ጊዜ ለኦርቶዶክስ ቤተክርስቲያን ትምህርት በሬዲዮ አዘጋጀው ሙሽራው ያለችው ሙሽራው ኢየሱስ የሚል። ሙሽራው ያለችው ማን? ሙሽራው ኢየሱስ። ማን ነው ይሄ ያለው? ማን እንዳለ ታውቃላችሁ? አንድ የሬዲዮ ፕሮግራም አለ። ይሄ መጽሐፍ ቅዱስ ውስጥ ነው ወይስ አይደለም ይላል። መጽሐፍ ቅዱስ ውስጥ ነው ወይስ አይደለም? ብዙ ሰዎች የሚመልሱት መልስ ያስቃል። መጽሐፍ ቅዱስ ውስጥ ነው አይደለም ያለው ሬዲዮ ላይ ጠይቋቸዋል። መጥምቁ ዮሐንስ ነው ይሄን ያለው። መጥምቁ ዮሐንስ ስለ ኢየሱስ ነው የሰበከው፣ መንገድ የጠረገው ስለሱ ነው። ይሄ ክብር ጌታ በአደባባይ ለሕዝብ ራሱን ከገለጠ ወዲህ ዮሐንስ ምን እያደረገ ነው? እያነሰ እያነሰ እያነሰ። ከዛ በኋላ ኢየሱስ እየደመቀ የራሱ ደቀ መዛሙርት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲሉ ጥሎት ሄዱ። አንዳንድ ከበሮ መቼዎች አሉ። ዳዊት እልፍ ገደለ። ሳውል ስንት ገደለ? አልገደሉም እኮ። ከበሮ መቼ በቃ ማዳለቅ ይወዳል። ከበሮ በቃል አጋሮ ነው የሚሰራው። እና እነዚህ ከበሮ መቼዎች እንዲህ ሲሉ ሳውል በበሽታ ተመጣ። ልክ እንደሱ የመጥምቁ ዮሐንስ ደቀ መዛሙርት መጡና መምህር ሆይ አንተ የመሰከርክለት አንተ ነው እኮ የመሰከርክለት አይደል? ባትመሰክር እኮ ማንም አቀው አንተ የመሰከርክለት ሰው ሁሉ እሱን ይከተላል ያጠምቃል ብለው በጣም ቅሬታቸውን ተናገሩ። እናንተ ራሳችሁ ምስክሮች ናችሁ እርሱ ሊልቅ፣ እኔ ግን ነቢያትን የሚያሳንስ ጌታ ነው። ክብር ለእግዚአብሔር
አሜን።
እና ምን አላችሁ? ሙሽራይቱ ያለችው እርሱ ምንድነው? ሙሽራ ነው። ሚዜውስ ራሱ እንደሚዜ ቆጠረ መስላል። እዛ ላይ ቆሞ የሚሰማው ሚዜው በሙሽራው ድምጽ ምን ይለዋል? ደስ ይለዋል። በሌላ አባባል የሙሽራው ድምጽ መስማት ከጀመረ ጀምሮ ትንቢት የለም መገለጥ የለም ቆሞ ብቻ መስማት ነው። ሃሌሉያ ሃሌሉያ ሃሌሉያ። ደስታው ልጅ ነው። አያችሁ ምን አይነት ነብይ ነው? ምን አይነት መገለጥ ነው? ይሄን እግዚአብሔር ካልሰጠን ለሰው የሚሆን ነገር አይደለም። የናዝሬቱ ኢየሱስ ክርስቶስ ጎልቶ በመታየቱ መጥምቁ ዮሐንስ ማነሱ ለምንድን ነው? ፌር ነው? ምን አለ እሱም እንደዚህ ዋለ አይደለም ቢሆን? ኢየሱስ ክርስቶስ እንዲጎላ መጥምቁ ዮሐንስ ከዚች ምድር የሄደበት አካሄድ ጨካኝ ነው፣ ጨካኝ ነው። ጌታ ኢየሱስ መታሰሩን ሲሰማ እስቲ ሴንቴንስ ፕሬየር እንኳን እንጸልይለት እንደው እንዲታሰባለ ዝም ነው ያለው። ዝም ነው ያለው። መንገዱን ጠርቆ ጎምላላው ኢየሱስ መንቀሳቀስ ሲጀምር መጥምቁ ዮሐንስ ተረሳ ተረሳ። ይሄ ጌታ በቤተ ክርስቲያን ልክ እንደዚህ ነው። እውነቴን ነው የምነግራችሁ። እኔ አንድ ጊዜ ምን አይነት ምኞት ተመኘው መሰላችሁ? እኔ እግዚአብሔር ቢያረግልኝ ባረገው ደስ ይለኛል፣ ገንዘብ እናታዋጡ ማረግ። እውነቴን ነው የምነግራችሁ። እኔ እንደው እግዚአብሔር ሪሶርስ ሊሰጠኝ ስቴጁ ላይ የሚቆም ዘማሪ የለም። ዋየርለስ ማይኮች ከየቦታ ይሆናሉ፣ መዘምራኑ በህዝቡ መካከል ይበተናሉ እና መዝሙር ሲጀመር ሁሉም ሰው ያመልካል። ጥሩ ድምፅ ያላቸው በህዝቡ መካከል ተበታትነዋል፣ በአንድነት እናመልካል። እዚህ ጋር የሚቆም ሰው የለም። ክብር ለእግዚአብሔር። ሰባኪ እዛ ያለበት ዋየርለስ ማይክ ተሰጥቶ አንድ ቦታ ቁጭ ብሎ ይሰብካል። ለምን? እዚህ ቦታ ላይ የክርስቶስ መስቀል ይወርዳል፣ መብራት ይበራል። በቃ ሰው ሁሉ አይኑን ከሰው ላይ አንስቶ ይህን ሙሽራ ቢያይ ይህን ኢየሱስን ቢያይ እንዴት ትልቅ ነገር መሰላችሁ? ይህን ለትህትና ምን ይመስላችኋል? ውድ ወገኖች ኢየሱስ ያሳንሳል። ኢየሱስ ምን ያደርጋል? ያሳንሳል። ክብር ለእግዚአብሔር። ኢየሱስ ያሳንሳል። ለምን? ሁሉ በእርሱ ሁሉ ለእርሱ። ክብር ለእግዚአብሔር። የእግዚአብሔር መንግስት እንዲህ ባለ መንገድ መሆኑ ፌር አይመስልም። ወይም ይሄ ነገር ፌር የማይመስለው እግዚአብሔር ግለሰብ ለመሰለው ሰው ነው። እግዚአብሔር አምላክ ነው። ፍጡር ያለ ፈጣሪ ሊኖር አይችልም። እግዚአብሔር ግለሰብ ሆኖ ዲሞክራሲ መብት አልሰጠም ይባል? ምናልባት በኢህአደግ መንግስት፣ በአሜሪካን መንግስት፣ በሌላ መንግስት መብት ልንጠይቅ እንችላለን። እግዚአብሔር እግዚአብሔር ነው። ከመላእክቶች አንዱ አይደለም። ካለመኖር ወደ መኖር ያመጣን ነው። ከሱ በሚገኝ ህይወትና ክብር ሊያኖረን መታደላችን ራሱ ሊገርመን ነው የሚገባው እንጂ የእኛን ነገር የምናስብበት መንግስት አይደለም። ክብር ለእግዚአብሔር። ስለዚህ ወንጌል ስለ ጌታ ኢየሱስ ክርስቶስ ነው የሚያተኩረው። እየሰማን የምናድገው አፒታይታችንን የሚያጠፋ ነገር በነቢያት ከውስጣችን የሚወጋው እየተወጋ የሚከፈለው እየተከፈለ የሚመረመረው እየተመረመረ በንስሐ ስንቀርብ ጌታ ምህረት እያደረገልን ስንጸዳ ውስጣችን ሲጸዳ ቁሻሻችን ሲጸዳ የምንሞላው ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስን ነው። ክብር ለእግዚአብሔር። ክብር ለእግዚአብሔር። የእግዚአብሔር ስም ብሩክ ነው። ኤፌሶን ላይ ተመልሰን እንመልከት። ሁላችን የእግዚአብሔርን ልጅ በማመን በማወቅ ወደሚገኝ አንድነት። ቤተክርስቲያን ውስጥ ዩኒቲ ክሬት ለማድረግ ሰዎች ብዙ ነገር ይሞክራሉ። በምንድን ነው ዩኒቲ የሚገኘው? እኛ ያለንበት ቦታ ሪትሪት እንላለን፣ ሶስት ቀን ሪትሪት እንሄዳለን። አብረን መብላት አብረን መጠጣት ዩኒቲ አይፈጥርም፣ በፍጹም አይፈጥርም። አንድነት አማኞች ከተለያየ ባክግራውንድ ይመጣሉ። የእድሜ ዲፍረንስ አለ፣ የፆታ ዲፍረንስ አለ፣ የተለያየ ክላስ ነን፣ የተማረ ያልተማረ አለ፣ ጸባያችን ብዙ ነው። እንዴት ነው አንድ የምንሆነው? ምንድን ነው አንድ የሚያደርገን? ቤተ ክርስቲያንን አንድ የሚያደርገን ቅዱሳኑ ኢየሱስን ማመናቸውና ምን ማድረጋቸው ነው? ማወቃቸው ነው። ክብር ለእግዚአብሔር። ማመናቸውና ምን ማድረጋቸው ነው? ማወቃቸው ነው። ኢየሱስ ክርስቶስን በትክክል ብርሃን በርቶላቸው ሰዎች ሲያውቁት ይጠቡታል። ጴጥሮስ አፒታይታችሁ እንዳይጠፋ እነዚህን አስወግዱ ካለ በኋላ ኢየሱስ ክርስቶስን እንዴት እንደሚያቀርበው ተመልከቱ። በ19 በአንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ ይላል በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነው ወደ ያው ድንጋይ ወደ እርሱ እየቀረባችሁ ይሄ አጥያታችሁን ያስወገደ ጌታ ብቻ አይደለም ዳግም ተወልዳችኋል አሁን የቃሉ ወተት ትመኛላችሁ ነገር ግን እንድታጥቁ ግን ወደ እርሱ ቀረቡ ተንቀሳቀሱ አሁንም ወደ እርሱ ነው የምንመጣው እሱ ዕዳ ከፋይ ብቻ አይደለም አስታራቂ ብቻ አይደለም ህይወታችሁ የሚገሰክሰው መንፈሳዊ እድገታችሁን የምትለቁት ከሱ ጋር ያላችሁ መቀራረብ ነው ምን እንሆናለን ስንቀርበው ይሄ ያው ድንጋይ ስትጠቁት ኳሊቴቲቭ ቼንጅ ይኖራችኋል የእናንተ ሁኔታ ይለወጣል ምን ትሆናላችሁ ድንጋይ የነበረው ያው ድንጋይ ይሆናል ክብር ለእግዚአብሔር ይሁን ጌታን ሲጠጋው ያው ድንጋይ ይሆናል ተፈላጊ ድንጋይ ይሆናል እግዚአብሔር በሚሰራው ቤት ውስጥ ምን ይሆናል ስፍራ ይኖራል እግዚአብሔር እጁን ያሳርፍበታል በምን የተነሳ ኢየሱስ ክርስቶስን በመጠጋቱ የተነሳ ክብር ለእግዚአብሔር ክብር ለእግዚአብሔር ከዛ ምን እንደሚል ተመልከቱ እየቀረባችሁ እናንተ ደግሞ እንደ ያው ድንጋዮች ናችሁ በኢየሱስ ክርስቶስ በክርስቶስ አርቃችሁ ተመልከቱ ዘላለም አለ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ምን አሉ ተሰሩ ይላል ዋው የቃሉ ወተት እየተመኘን እየተመገብን ስንሄድ እግዚአብሔር ሊሰራን ይጀምራል ምን አይነት አሰራር ትምህርት ዝም ብሎ ብትስጥስ ብሎ ልንማር አይገባም ዓላማ ቢስ የሆነ ትምህርት መማር የለብንም ወደ ክርስቶስ የሚያቀርብ ወደ ክርስቶስ የሚያስጠጋ መሆን አለበት ትምህርቱ ሰዎች ጌታን እንዲጠጉት ማድረግ አለበት አንዳንድ ጊዜ ሰዎች ትምህርት ሲማሩ እንደ ስልጣና ነው የሚወስዱት አይደለም የምንማረው ትምህርት ሁሉ እርምጃ የሚያራምድ መሆን አለበት ካለንበት ከኛ የሚያወጣን መሆን አለበት ወደ ክርስቶስ ጠጋ የሚያደርግ መሆን አለበት ሄድ ኖሌጅ ብቻ የሚሰጠን መሆን የለበትም ጌታን ሲክ እንድናረገው እንድንራበው እንድንጠማው እንድንናፍቀው እንድንፈልገው ሊያደርገን ይገባል ያን ጊዜ ምን እንሆናለን እግዚአብሔር እኛ ሊሰራን ይጀምራል እግዚአብሔር በእያንዳንዳችን ህይወት መስራት የሚጀምረው ኢየሱስ ክርስቶስን በምንጠጋበት ልክ ብቻ ነው ብቻ ሚስተር ፕሊዝ አስታውሱ ሚስተር ስላችሁ እኔ አቴንሽናችሁን ለመሳብ ነው እንጂ የተገለጠ ሚስተር ማለት አይደለም እዚህ ላይ ያለ ነው ወገኖች መቼም ሚስተር ሲባል መገለጥ ነው የሚመስለው ሰው እዚህ ላይ ተጻፈው ትልቅ ቁም ነገር ያዙ ማለት ነው ምን እንደሆነ ታውቃላችሁ እግዚአብሔር በሚሰራው እኛን የሚሰራው መንፈሳዊ ቤት ለማድረግ ነው የክርስቶስን መጠጋታችን ወሳኝ የሚሆንበት ሚስጥሩ የማዕዘኑ ራስ ድንጋይ ኢየሱስ ነው ክብር ለእግዚአብሔር ክብር ለእግዚአብሔር ቤተ ክርስቲያንን ጻበ መስራቱ አይደለም ሌሎች ድርጅታዊ ነገሮች በማድረጉ አይደለም ዋናው ፕራይመሪ የሆነው ትልቁ ነገር ልቧን መጣል ያለባት ነገር ቤተክርስቲያን ይሄንን ያው ድንጋይ የማዕዘኑን ራስ አማኞች እየተጠጉት መሆኑ ከድንጋይነት ወደ ያው ድንጋይነት የሚለውጣቸው ክብር ለእግዚአብሔር ይሁን ይሄን ያው ድንጋይ እየቀረቡት መሆኑን ቼክ ማድረግ አለባት አገልግሎታችን የግል ህይወታችን ሜጀር የሚሆነው በዚህ ነው ጌታ ኢየሱስ ክርስቶስን እየተጠጋ ነው እያመን ነው እያወቀ ነው እየተጠጋ ነው ስንሄድ በእያንዳንዳችን ህይወት ውስጥ ለውጥ ይሆናል ክብር ለእግዚአብሔር ይሁን መንፈሳዊ ቤት አድርጎ የሚሰራን ማን ነው ተሰሩ ይላል ራሳችሁን ስሩ አይልም ሰሪ አለ ማን ነው የሚሰራ ቤተ ክርስቲያኔን እሰራለሁ ያለው ያ ጌታ ይሰራናል ክብር ለእግዚአብሔር ይሁን ቤተ ክርስቲያን እሱ የሚሰራ ቸርች አለች እኔ ወደ ቨርጂኒያ ከማሳቹሴት ሙቭ እንዳረኩ በ2000 ኤንድ ኦፍ 2003 ላይ ቸርች ልትከፍት ነው ወይ አሉ ሱቅ አይደለም እኔ አልከፍትም እኔ ነው የምከፍተው ቸርች እኔ ልከፍት አልችልም ታዲያ ምንድን ነው የምታደርገው እኔ ወንጌል ነው የምሰብከው እና የምሰብከው ወንጌል ሰዎች ልብ ውስጥ ይገባል ኢየሱስን ካመኑት ምን ያረጋቸዋል ወደ እሱ እየተጠጉ ቸርች ሲያረግ ሲሰራ ተመልካች ነኝ ቸርች አርጎ ሲሰራቸው ተመርካች ነው። ካልሰራቸው ስራውን አቆማለሁ። እንደማንኛውም ሰው ቢኖር ኑሮ ኖራል። በኮንፈረንስ ቸርች ቢጀምሩ ሰዎች አሉ። ጆኒ ጆን ትራ ሰባኪ ዘማሪ ያመጣሉ፣ ፎቶ ፖስተር ይለጥፋሉ፣ እከሌ ይመጣል ይላሉ። እከሌን ፍለጋ የመጣውን ሁሉ አባል ለማድረግ ሎቢ ያደርጋሉ። ኖ እኛ ያለንበት ቤተክርስቲያን ሰዎች እኛ ጋር ቸርች ሲመጡ የዕለቱ የክብር እንግዳ የናዝሬቱ ኢየሱስ ነው። እሱም ማግኘት የምትፈልጉ ነው። እኔና ባለቤት ፎቶግራፍ እዛ ሽክ ብለን ብንነሰ ምንድን ነው ይዘ ምን እኔን ፈልገው ምን ነው መላጣይ ነው ጸጉሬ ነው ምን ነው ምንድን ነው ምን ነው አትራክት የሚያደርገው? ፖስተር ላይ እንጀራ ቤት እና በየግሮሰሪ የምንለጠፍበት ኮንፈረንስ አለ ነው ማን አለ ይኸውና ሰውየው እዚህ ፎቶግራፍ ምንድን ነው? የዕለቱ የክብር እንግዳ ኢየሱስ የሚባለው ጌታ ነው።
አሜን።
የማይመጣ አፒታይት የሌለው አይምጣ። አይ እኮ ምንም ክፋት የለውም እኮ እንዲህ ይደረጋል አለው እንጂ ክፋት ኢየሱስን ብሎ ያልመጣ መሰብሰብ የክፋት ሁሉ ክፋት ነው እንጂ ምን እናደርጋቸዋለን? እነዚህን እኔ ቸርች ሊሆኑ ይችላል። የፓስተሩና የዘማሪውን የሚመጣውን አገልጋይ ፎቶግራፍ ፖስተር እያዩ ሰዎች መጥተው እንዴት ነው እሱ ቸርች ሊሆኑ ይችሉ? ሊሆኑ አይችሉም። እኔ አላምንበትም ባይዘው። ስለዚህ ውድ ወገኖች ወደዚህ ወደ ሕያው ድንጋይ ስንጠጋ እግዚአብሔር አቴንሽን ስለ ሕይወታችን ይሰጣል። እግዚአብሔር እንዲናገራችሁ ልባችሁን ከፍታችሁ ከሆነ ወደዚህ ወደ ሕያው ድንጋይ ስትጠጉ እግዚአብሔር አይኖቹን በእናንተ ላይ ከፍታል። ይሄንን ልጁን ስትፈልጉት በቃል ወተት እየተመገባችሁ እሱን አምናችሁ እያወቃችሁ ስትጠጉት አቴንሽን በእናንተ ላይ እግዚአብሔር አቴንሽን ይኖራል። እጁን ያሳርፋል፣ ይሰራችኋል፣ አክቲቭ ይሆናል። ኢየሱስን የነካ ድንጋይ ትታችሁ ያው ድንጋይ እንኳን በደሙ የተዋጀውን ትታችሁ በእግሩ የረገጠውን አፈር እንኳን የተቀደሰ ቦታ ነው ጫማ ነው ልቅ ያሰኛል። መሬት ላይ እንኳን የቆመበትን ጫማ ያስወልቃል። እንኳን ያው ጌታን ኢየሱስን ተጠግታችሁ ይቀድሳችኋል፣ ያከብራችኋል። ኢየሱስ ክርስቶስ መሬት አስከብሯል። እግዚአብሔር የቆመበትን መሬት አስከብሯል። እግዚአብሔር የተገለጠበትን ቦታ ሰዎች፣ ቱሪስቶች ሲና ተራራ ለማየት ስንትና ስንት ገዳም ከፍተው እዛ ይኖራሉ እድሜያቸውን በሙሉ። ኢየሱስን ብትጠጉት እንዴት ትከብራላችሁ? ክብር ለእግዚአብሔር። ዛሬ የድለላ መናፍስት፣ የጨለማ መናፍስት ቤተክርስቲያን ውስጥ የገቡ ሰይጣናዊ አሰራሮች እንዲትሆናለህ፣ እንዲትሆኛለሽ፣ እንዲትሆናለህ፣ እንዲትሆኛለሽ፣ ምንም አትሆንም። እኔ እውነቴንም ምንም አትሆንም። እኔ ልንገራችሁ፣ እኔ እዚህ ቦታ ሆኜ እንዴ በብዛታችሁ እንኳን እንደምፈራችሁ እንደማከብራችሁ መረዳት አለ። በብዛታችሁ እንዴ በኢንዲቪጁዋል ጎመት በምትባጣው ነው። ውድ ወገኖች በእግዚአብሔር በጌታ በኢየሱስ ክርስቶስም በፍጹም ትህትና ልንገራችሁ፣ እኔ በእግዚአብሔር ቤት ከአርባ ዓመት በላይ ኖሬያለሁ። እንዲህ ያለ ትንቢት ድሮ በሳህን ነበር የሚቀርበው፣ አሁን በሳፋ ነው የመጣው እንጂ ድሮም ነበር። እንዲሁ እንዳፏችሁ አርጅተው የሞቱ ሰዎች አውቃለሁ። I can give you name after name people. እውነቴን ነው የምነግራችሁ። ዓለምን ዞራለሁ እንዲሆናል። እኔ ክሽ ክሽ አገልግሎት አይደለም ፈልግ። ገና ጌታ እግዚአብሔር በስታዲየም ድብልቅልቁን አወጣለሁ። እርዝኩዌክ የሚፈጥሩ ይመስላል። በጣም እንደዚህ ያለ ነገር እና ስትመለከቷቸው ኢየሱስ የማዕዘኑን ራስ ድንጋይ የተጠጉ ሰዎች አይደሉም። የሚታያቸው ራእይ መሆን የሚፈልጉት ነገር ሌላ ነው። ምንም ፍሽካ ባሉ የተመኙት አንዱንም ሳይሆኑት አልፈዋል። አንዳንዶቹ እውነቴ ነው የምነግራችሁ አይ ካን ኔም ፒፕል። እውነቴ ነው የምነግራችሁ ኢየሱስ ክርስቶስ ያለመልማችኋል ብትጠጉት። ለምንድን ነው እግዚአብሔር እንደዚህ ያሉ ነገሮችን የማይቀበልበት ምክንያት? እግዚአብሔር እንዲህ አይሰራም ብዬ የምነግራችሁ ሚስጥሩ ጉልበቱን ከየት አገኘው ማለት? ሁሉም ነገር በክርስቶስ ብቻ ነው። አሜን። ሁሉም ነገር በክርስቶስ ነው። አሜን። ሁሉም ነገር ለክርስቶስ ነው። ከዚህ ውጪ የወጣ ነገር ለማንም ሰው ቤትም መንገድ በልዩ ደብዳቤ ከእግዚአብሔር በሚካኤል በገብርኤል የሚላክ የለም። ማን የተለየ ነገር አለው እግዚአብሔር ለከሊት ለከሊት ዩኒክ የሚባል የለም። ሰይጣን ውሸት እግዚአብሔር የማዕዘን ራስ ድንጋይ ተክሏል። በሱ የሚያምን አያፍርም። ወደ እሱ የተጠጉት ሁሉ ሕያዋን ድንጋዮች ይሆናሉ፣ ይሰራሉ። የሚሰራቸው ጌታ የተናገረው የሚፈጽም ታማኝ አምላክ ነው። ስለዚህ የእግዚአብሔርን ሕዝብ ለማጣጣም ለማስማማት ምንድን ነው እሱ የምንጠቀመው? ምንድን ነው የምናደርገው? ወትምህርቱም ስብከቱም ተግሳጹም ትንቢቱም መገለጡም ወደዚህ ወደ ሕያው ድንጋይ መጠጋት ላይ ያተኮረ መሆን አለበት። ክብር ለእግዚአብሔር። ኢየሱስ ክርስቶስ የጸሎታችሁ ማዕከል ካልሆነ፣ የአገልግሎታችሁ ማዕከል ካልሆነ፣ ኢየሱስ ክርስቶስ እግዚአብሔር የማዕዘን ድንጋይ አድርጎ እሱን ያቆመበት ያንን የሚያስተው ከዛ ጋር ያልተያዘ ምንም ንክኪ የሌለው የፈለገ ያንጸባረቀ መንፈሳዊ ነገር ምክንያት በሉት፣ የፈለገ ራእይ ተመልከቱ፣ እያንዳንዱ ባዶ መሆኑ ይታያል። ይሄ ማዕዘን ድንጋይ በጣም ወሳኝ ነው። ግንበኞች ንቀውታል። እነዚህ ናቁት ግንበኞች ማን እንደሆኑ ታውቃላችሁ? የእስራኤል ሃይማኖት ጠባቂዎች ናቸው። የማዕዘኑን ራስ ድንጋይ የተመረጠውን የከበረውን ድንጋይ አኖራለሁ ብሎ እግዚአብሔር የደነገገውን በነቢያት የተናገረውን በእርሱ የሚያምን አያፍርም ብሎ የተናገረውን ጥለውታል። የሰውን ህይወት ሁሉ የሃይማኖት ሰዎች በሌላ እንሰራዋለን ይላሉ። ባይዘወይ ሚኒስትሪ ሰዎች አሁን ሲኖሯቸው ሲያገለግሉ፣ እኔ መንፈሳዊ አገልግሎቶችን በበኩሌ ስመዝን ይሄን የማዕዘን ድንጋይ ዋና ያላደረገ ነገር ሁሉ ለቤተ ክርስቲያን አይጠቅምም፣ ለእኔ አይጠቅምም። ልንገራቸው እና ብዙ ሰዎች በጣም ስፔሻላይዝ ማድረግ በማንበባቸው ብዛት ይሁን ወይም በተለያየ ነገር ክርስቶስ ተኮር ባልሆነ መንገድ አገልግሎታቸውን ይቃኛሉ። ምንም ጥቅም የለው። የፈለገ ነገር ከመጽሐፍ ቅዱስ ተነስታችሁ ብትመራመሩ ወደዚህ ወደ ሕያው ድንጋይ ወደ እግዚአብሔር ልጅ ወደ ናዝሬቱ ኢየሱስ ወደ ማዕዘኑ ራስ ድንጋይ ያልተጠጋ ሰው አይሰራም። እግዚአብሔር ሌላ ቤት አይሰራም። የሚያሳዝን ነገር ልንገራችሁ፣ ለፍጡራን አሳዛኝ ነገር፣ እግዚአብሔርን ለሚያውቁ የመሰላቸው የሆነ ነገር። እግዚአብሔር ትልቁ አንድ አትክልት ብቻ ነው ያለ፣ አንድ አትክልት ብቻ። ይህን ሁሉ ዩኒቨርስ የፈጠረ እግዚአብሔር አንድ አትክልት ብቻ ነው ያለው። የአትክልት ስሙ ማን ነው? እውነተኛው የወይን ግንድ ነው፣ ሌላ የለም። እንዴት ገበሬው እግዚአብሔር አንድ ብቻ ይኖረዋል? እንዴት አንድ ብቻ ይኖረዋል? እኛስ እንዴ ነው? ባይሆን ትንሽ አቋቁሞን አደራጅቶን ብቻችን ለምን እንደ ችግኝ አንፈላም? እንዲወዲያ ነው በእውነተኛው የወይን ግንድ ላይ የማይኖር ሁሉ ይቆረጣል፣ ጭራሮ ይሆናል፣ ይቃጠላል። አይፈልገውም እግዚአብሔር። በእሱ ደስ የሚለኝ የምወደው ልጄ ይህ ነው ማለት ምን እንደሆነ ይገባል፣ ይገባል። እግዚአብሔር ሁሉ እያለው ደስ የሚሰኘው በአንድያ ልጁ ለምን ብትሉት፣ ይህ በጣም ጠባብ ነው በእኛም ደስ አይሰኝም ብትሉት፣ ውድ ወገኖች እግዚአብሔር ሰማይን የፈጠረው በልጁ ነው፣ ለልጁ ነው። እናንተን የፈጠረው ለሱ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህን ሚስጥር ማወቅ አለብን፣ ይህን ሚስጥር መረዳት አለብን። አንድ ቤት ነው የሚሰራው። የማዕዘኑ ራስ ድንጋይ ኢየሱስ የሆነበት አንድ ቤት ነው የሚሰራው። እኛ ተደራጅተን የምንሰራው በራእይ የሚመጣልን የተለየ ነገር የሚታይ ነገር የለም። አለቀ ደቀቀ። ክብር ለእግዚአብሔር ይሁን። ስለዚህ የምንመሰበከው የምንማረው ትምህርት ሁሉ የሚያመጣቸው ውጤቶች በክርስቶስ ጋር የተያዘ ነገር ብቻ ነው። ሌላ ስብከት የለም፣ ሌላ ትምህርት የለም። ትንሽ ጠበብ ያለ ነገር ሊመስላችሁ ይችል ከሆነ እግዚአብሔር ልባችሁን ያስፋላችሁ። ይሄ ነገር ግን አይለወጥም። ክብር ለእግዚአብሔር ይሁን። ሰዎች ባሉት የታመነ ሆኖ የሚቀር ጌታ ነው። ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ እንደዚህ የሚሆንበት ሚስጥር ከሮሜ ላይ አንድ ቦታ ላሳያችሁ። በቤት ግንባታ ብቻ አይደለም እግዚአብሔር
በክርስቶስ ኢየሱስ በሮሜ ምዕራፍ 8 ላይ ተመልከቱት ምን እንደሚል። ቁጥር 28 ጀምሮ እግዚአብሔር ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግና አውቃለን ይላል። ይሄን ቃል እንደመፈክር የማይጠቀሰው የለም። ስንት ሰው ግን እየጠቀሰ እንዳተረፈ እኔ ማቀው ነገር የለም። ግን ይሄ ቃል ግን እጅግ በጣም በጥንቃቄ ልናየው ይገባል። አንደኛ እግዚአብሔርን መውደዳችን ማወቅ አለብን። ሁለተኛ እንዳሳቡ መጠራታችን ማወቅ አለብን። እንዳሳቡ መጠራት ማለት በእግዚአብሔር ፈቃድ ውስጥ የሚኖር ህይወትን ይጠይቃል። ነገር ሁሉ ለበጎ የሚደረገው እንደ እግዚአብሔር ሐሳብ ነው። ሙሴ ዮሴፍን ምሳሌ ብታረጉ መሸጡ እግዚአብሔር ወደ ሐሳቡ ቦታ መድረሻ ነው። እግዚአብሔር ዓላማ እንዲፈጸም በልጅነቱ ያሳየው ራእይ ተከናወነ። ሙሴ ለአብርሃም ለይስሐቅ የገባውን ቃል ኪዳን አስቦ እስራኤልን ነፃ እንዲያወጣ ነው። ሁሉ ነገር ለበጎ ነው። ለቢዝነሳችን አይደለም፣ ለትዳራችን አይደለም፣ ለኑሯችን አይደለም። እግዚአብሔር እኛን በጠራበት ጥሪ ውስጥ የሚታይ ነው። ይህንን እግዚአብሔር እንድናስብ ይርዳል። ከዛ ቀጥሎ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ምን አድርጓል? ክብር ለእግዚአብሔር ይሁን። ለምንድን ነው ይህን የወሰነ ይላል? ልጁ ተመልከቱ፣ በብዙ ወንድሞች መካከል ዋነኛ እንዲሆን በኩር እንዲሆን የመጀመሪያ እንዲሆን ተቀዳሚ እንዲሆን እግዚአብሔር ይፈልጋል። ክርስቶስ ተኮር ነው ነገር ሁሉ። እግዚአብሔር ስም የተባረከ ይሁን። ሊመጣ ነው፣ ሊጠቀልል ነው። በጊዜ ቦታ እንስጠው። ሊመጣ ነው፣ ሊጠቀልል ነው። በጊዜ ቦታ እንስጠው። አስቀድሞ ወስኗል። አስቀድሞ የሚወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ ምን አረጋቸው? አከበራቸው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ዓላማ ምንድን ነው? ልጁ በብዙ ወንድሞች መካከል ምን እንዲሆን? የበኩር እንዲሆን። ክርስቶስ ተኮር። ክብር ለእግዚአብሔር ይሁን። ኤፌሶን ላይ ደግሞ እንመልከት። በኤፌሶን መጽሐፍም ላይ ይሄን ነው በቀደምም አንብቤ ያለው እዚህ ሳስተምር የነካካሁት ክፍል ነው። በኤፌሶን ምዕራፍ አንድ ላይ የእግዚአብሔር ቃል እንደዚህ ይላል። ዓለም ሳይፈጠር ቁጥር አራት ላይ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በማን መረጠን ይላል? በክርስቶስ መረጠን ይላል። ክብር ለእግዚአብሔር። እንግዲህ እግዚአብሔር በመፍጠር በክርስቶስ የተፈጠርነውም ለሱ ከዳንም በኋላ ያለው ነገር የልጁን በኩርነት፣ የልጁን ዋናነት፣ የልጁን በላይነት ያደርጋል። ይህን ግን ሲያደርግ እግዚአብሔር ዝም ብሎ ስለ ልጅ ወቁ ብሎ ኢንፎርሜሽን አይደለም ይሰጠን። ይህንን ሲያደርግ ልጁን በውስጣችን በሚያደርግ አሰራር ነው የሚያደርገው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ልጁ ለእኛ ኃጢአታችንን ተሸክሞ ሞተልን። የእሱን ለእኛ ሊያደርግ የእኛን ለእርሱ አድርጎ ሞተልን። ጌታ ኢየሱስ ክርስቶስ በሞተው ሞት እኔ ሞቻለሁ። ኢየሱስ ክርስቶስ በተነሳው ትንሣኤ ተነስቻለሁ። ኢየሱስ ክርስቶስ ያደረጋቸው የሆናቸው ነገሮች በሙሉ ምንድን ነው የምንመለከተው? ለሰው ልጆች ያደረጋቸው ነገሮች በሙሉ እያንዳንዱ ሰው በግል ሕይወቱ ሊደርስበት ሊያልፍበት የሚችለውን ነገር ሁሉ ኢየሱስ ክርስቶስ ምን አድርጓል? ለእኛ ፈጽሞልናል። ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ ይህንን ሲያደርግ አንድ ምስጢር መረዳት አለብን። ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ያለው ሕይወት የእሱ ነገር ለእኛ እንዲሆንልን ልንጠብቀው የሚገባ አንድ ሚስጥር አብረን እንመለከታለን። ሮሜ ምዕራፍ 8 ይህንን ዛሬ ነካርጌው ለሚቀጥለው ጊዜ በሰፊው እናየዋለን። ሮሜ ምዕራፍ 6 ቁጥር 10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለማን ይኖራል? እስኪ አብረን እንበለው። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። ይሄ ሁሉ ነገር የተማከለበት ኢየሱስ ክርስቶስ ሕይወቱ ምን አይነት ነው? ሁሉ በእሱ ለምን ሆነ ብላችሁ ብትሉት እሱ ለእግዚአብሔር የሚኖር ጌታ የሆነበትን የሞቱንና የሕይወቱን ምስጢር ይኸው የእግዚአብሔር ቃል ይነግረናል። ይህንን ነገር አብረን እንመለከታለን። ይሄ ነገር ከኛ ጋር እያያዛል። ቁጥር 11
እንዲሁም በበሉስቲ እናንተ ደግሞ ለኃጢአት እንደሞታችሁ ከዛ ምን ይላል? ግን ለምን ግን ይላል? ለምን ግን ይላል? ተመልከቱት። ግን ካለ በኋላ የሚናገረው በክርስቶስ ኢየሱስ ቅድም እንዳልኳችሁ በክርስቶስ ይላል። በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን ሆናችሁ ራሳችሁ ምን አድርጉ? ቁጠሩ ይላል። ስለዚህ ክርስቲያን አማኞች እሱ ለእግዚአብሔር የሚኖርበትን ሕይወት በዛ እሱ በሚኖርበት ሕይወት እኔም ለእግዚአብሔር ሕያው እንደሆንኩ ራሴን ቆጥራለሁ። እኔ ለእግዚአብሔር ሕያው ሆኜ የምኖረው ጌታዬ ኢየሱስ ክርስቶስ እኔ ልሞተው የሚገባውን ሞት የሞተልኝ ለእኔ ኃጢአት የሞተልኝ ጌታ ለእኔ ትንሣኤን ያስገኘልኝ ጌታ እሱ ለእግዚአብሔር በሚኖርበት በዚያ ሕይወት እኔም በእርሱ ሆኜ እኖራለሁ። ክብር ለእግዚአብሔር። ይህንን ሳምን ምን እንደሚሆን ታውቃላችሁ? ይህን ስታምኑ ኢየሱስ እናንተ ውስጥ መኖር ይጀምራል። ይሄን ነው የምፈልገው ይላል። እናንተ ውስጥ መኖር ይጀምራል። እጃችሁ የእሱ እጅ ይሆናል። አፋችሁ የእሱ አፍ ይሆናል። እግራችሁ የእሱ እግር ይሆናል። ክብር ለእግዚአብሔር ይሁን። በክርስቶስ የሚባለው ነገር በሙሉ እኔና እናንተ የምን አንድ ጊዜ አንድ ሰው ወደፊት መንግስተ ሰማያት ሄደን ኃጢአት ብንሰራስ ሰይጣን ሌላ ሰይጣን ቢነሳስ ምን ይመስላችኋል? አያሳስብም? እኔ በጣም አስባለሁ። ያስፈራኛል። ጥሩ ኖረን ኖረን አንድ ቀን ሰይጣን ቢነሳስ ሌላ ሰይጣን ሌላ ይሄኛው አይኖርም። እኔ በጣም ፈራ። እንደው ራሴ ስብስት እላለሁ ፈራለሁ። በጣም ክፉ ነገር ስለ ራሴ በማሰቤ ከረወለ። ውድ ወገኖቼ ግን ይሄ ቃል መልስ ነው ለእኔ። በመንግስተ ሰማይ የምኖረው በእርሱ ህይወት ነው። ክብር ለእግዚአብሔር። ምኞቴ ከእሱ ህይወት የተነሳ ይመጣል መንግስተ ሰማያት። የእሱ ህይወት ምናችን ነው? ህይወታችን። ክብር ለእግዚአብሔር። እሱ ያለበት መንግስት ብቻ እንዱ በቁማችን አንገባም። በእርሱ ህይወት ኃይል ነው ሕያዋን የምንሆነው። አሜን። ይሄ ዛሬ ሟቹ ሰውነታችን በእሱ ህይወት ኃይል ምን ይሆናል? ሕያው ይሆናል። እሱ ሲመጣ እሱን እንመስላለን። ዳግመኛ ሲመጣ የተዋረደውን ስጋችንን ክቡር ስጋውን እንዲመስል ምን ያደርገዋል? ይለውጠዋል። ከዛ በኋላ ጌታ ኢየሱስ ክርስቶስ ያለበት መንግስት ውስጥ ብቻ አይደለንም ያለ ህይወቱ በውስጣችን የሚሰራበት መንግስት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ሁሉም በክርስቶስ ማረጉ ደስ ሊለን ይገባል። ጌታ የተመሰገነ ይሁን። የሰማነውን እግዚአብሔር ይባርክልን። እንጸልይ። ክብር ለእግዚአብሔር ይሁን። እግዚአብሔር ስም ብሩክ ይሁን። አሜን። አንድ መዝሙር አለ። እኔ ትንሽ ቆሮሮ ለመዝሙር አይመችም። እግዚአብሔር አላደለኝም መንግስተ ሰማይ